ታንክ ዩ በጣም እናመሰግናለን ጋዜጠኛ ደምስ። ውድ ኢትዮጵያውያን እንግዲህ ከቤት የሚነሳ ጥያቄ አስተያየት ካለ እጅ አውጥቶ መጠየቅም አስተያየት መስጠትም ይቻላል። ቀደም ባውንስ የተደረገው አምባውንስ አርግ ያለውኝ ያው ተመልሶ አስተያየትም ካለው ጥያቄም ካለው መጠየቅ ይቻላል። እባካችሁ ይሄ አንበሳው ክበብ ነው እና ስለዚህ ሰው ልኩን ያውቃል። ለማንኛውም ጥያቄ ደምስ ቃል ከገባንለት ወደዚህ ክፍል ኢንቫይት ስናደርገው ከጠየቀን ጥያቄ በእውነት በግል ካነጋገረኝ ማንኛውም ማለት ከየትኛውም ወገን ይሁን ከየትኛውም ማንም የፈለገውን አስተያየት በነጻነት እንዲሰጥ የፈለገውን ጥያቄ እንዲጠይቅ እባካችሁ ነጻነት አትንፈጓቸው ብሎ በዛ ቃል ገብቼ ነው። ማንኛውም ኢትዮጵያዊ በአገሩ ጉዳይ የሚያገባው አሁን በሰማነው ኢሹ ላይ እኛ ምን ፈልገው እነታን ነው እና መጨረሻ ላይ ምን ጠይቀው ጥያቄ አለ መደምደሚያ ላይ ያም ጥያቄ ምንድነው በትክክል ከዛ ምድር ውስጥ ኢትዮጵያዊ የሆነ ለኢትዮጵያ ህዝብ የቆመ የምንም ተጽኖ የሌለበት ድርጅት ኢትዮጵያ ውስጥ ዲሞክራሲና የህግ የበላይነት የሰፈነበትን ስርዓተ ማህበር የሚያሰፍን አለ ወይ አለስ ብለን እንደው እንርዳ ወይ እና መጨረሻ ላይ የምትሰጠን ሐሳብ ምንድነው ብለን መጨረሻ ላይ የምንጠይቀው ጥያቄ ነው። እና ከዛ በፊት ግን ያላችሁን አስተያየት ጥያቄ ጭምር አቅርቡልን። እሺ ባምቢስ ከአውሮፓ ነው። ባምቢስ 7 ከአውሮፓ እና ማይክሮፎኑን ያዘው አንብሳው።
ሰላም ሰላም ብያለሁ። የሚሰማ ከሆነ እስቲ አንዳንድ ጻፉልኝ። የሚሰማ ከሆነ ራስን ነገር። ኦኬ ቴንክ ዩ ቴንክ ዩ ኔ ባረክ ወንድማገኝ ሀይሉ እባላለሁ። መኖሮ ስቶኮልም ውስጥ ነው። አቶ ደምስ በለጠን እኔ ብዙ ጊዜ ሰማዋለሁ። እንዲሁም ላይቭ ሲያስተላልፍ ሬዲዮ ጣቢያውን ማስታውስ ነበር። ወደ ኤርትራም ሲሄድ ብዙ ማቆ ነገሮች አሉ እና አድናቆትም ነበረኝ። በአንድ ወቅት ማኩርሴም ነበር። ደግሞ ሬዲዮ ጣቢያዎች ላይ ሙሉ ገባ ነበር። ባረክ እያልኩ ነው ብዙ ጊዜ የሚገባው። አሁን ልጠይቆት የፈለግኩት ከ2001 ጀምሮ ሰው ጠፋ። አሁን ለምንድን ነው ምን ችግር ተፈጥሮ ነው ብቅ ያሉ እና ይሄን ጥያቄ ልጠይቆት የፈለግኩት ምክንያት ስላለኝ ግንቦት ሰባቶች ምንድን ነው ያደረጉት? እዛው ያለውን ችግር ኤርትራ ውስጥ የገቡበት ችግር ምንድን ነው? ችግሩን መቼም እንትናም እኮ ገብቷል፣ አንዳርጋቸው ስዲም ገብቷል፣ እኛ ባለቀበለውም ገብቷል፣ ቆይቷል። ደግሞ አግኝቸዋል ያሉ መስሎኛል። ወይ እንግዲህ ያለ አይደ አሁን በዚህ ባለቀ ሰዓት እኔ ባለቀ ሰዓት ነው የምለው። እንዴት ደፍረው ድፍረቱን ከየት አገኙ? ይህን ድፍረት አሁን በጣም በስሞት ምን ጥቁት ሆትን እኔ የራሴ ወብሳይት አለኝ ዛሬ ወጥዋል። ኢትዮጵያን ፓስፖርት ኢትዮ ፓስፖርት ዶት ኮም የሚባል የራሴ ያለ ሁሌ ነው እኮ መከታተለው። እና አሁን እንዴት ነው እንዴት ደፍሩን አሁን ለመናገር ገባ? እስከ ዛሬ የት ነበሩ ያልተናገሩበት? ይህም ቢነግሩ ህልሞ መቻል አለ። አመሰግናለሁ።
እሺ
ልቀጥል። ሌላ ጥያቄ ትቀበላለህ ደምስ? ሶሪ ቆይ አንድ ጊዜ ተቋርጧል፣ እንደገና ደውላለሁ። የባምቢስን ጥያቄ ሰምቶ ልመልስ ሲለኝ ቆይ ብዬው ነው እንደገና አስገባዋለሁ መስመር ላይ። ባምቢስ ምናልባት አልተሰማ ከሆነ እንጂ ይሄንን በተመለከተ በሰፊው አብራርቶታል፣ ቢደግመውም ምንም ችግር የለውም። ጥሩ ጥያቄ ነው።
Your current balance will allow you to talk for 8 hours 20 minutes.
ሀሎ ሰላም ጤና ይስጥልን። ልክ እሱም ጥያቄውን እንደጨረሰ ባምቢስ 7 አንተም ልመልሶ ይስትል ነው የተቋረጠው። በደንብ ተከታተለዋል አይደል ጥያቄውን?
አንተ አዳምጫለህ ባምቢስ?
አይ ጥሩ እንግዲህ መመለስ ይቻላል አሁን።
ኦኬ ባምቢስ ከአውሮፓ ነው ያልከኝ?
አዎ ከአውሮፓ ነው።
ድምፁን እናውቀው ይመስለኛል ለዚህ ነው እና ሌላ የተመሳሰለብኝ ነገር ካለ ብዬ ነው እንግዲህ ለዚህ ለመልሱን መልሼ ልሂድ። ባንዲስ የጠየቀው እስከ ዛሬ የት ነበርክ? ዛሬ እንዴት ድፍረቱን አገኘህ ነው የሚለው። ስለዚህ የኢንተርቪውን ሚኒስተሮች ያደረገውን ኢንተርቪው በአግባቡ የተከታተለ ያዳመጠም አልመስለኝም እና ወደኋላ ሄዶ የጠየቃቸውን ጥያቄዎች ይመለከት ምክንያቶቹን ቀደም ብዬ ስለገለጽኩ አሁን ደግሞ የሚገልጹ አይሆንም። ወደሚቀጥለው ጥያቄ መሄድ እንችላለን።
ጥሩ እንግዲህ
እገልጸዋለሁ እና ቀድም እገልጸዋለሁ አሁን ደግሞ የሚገልጽበት ምክንያት የለም።
ጥሩ ነው። እሺ፣ ባምቢስ ሪኮርድም ተደርጓል። ሪኮርድ የተደረገውንም መስማት ይቻላል። ቀድሞ ገልጾታል። ምናልባት በቴክኒክ ብልሽትም ሊሆን ይችላል። ኖ ፕሮብለም። ሌላ ጥያቄ የሚጠይቅ ካለ ሸጋው እጅህን አውጥተህ ነበር። ሸጋው፣ ኦኬ፣ ለአንተ እንግዲህ ማይክሮፎኑን ለቃለሁ። ሸጋው
ይሰማል? አሁን እኔ እሰማለሁ። አቶ ደምስ በለጠ እንኳን ወደ አንበሳውም በሰላም መጣ። እንግዲህ ቀደም ሲል ኤልያስ ክፍሌም አንተም ስለሽም ሆናችሁ አስመራ ድረስ ዘልቃችሁ መግባት ስታደርጉ በነበረው ጉዞ ቅሬታ ከተሰማቸው ሰዎች አንዱ ነበርኩኝ። ያንን ሁኔታም ደግሞ አሁን መልሰ አብራርተዋል። ለምን ሄድክ ብዬ እኔ ማገድ አልችልም፣ ግን ቅሬታ ምንድን ነው? አንደኛ ኤርትራ የምትባል ሀገር አሁን ብዙ የኢትዮጵያ ጠላቶች እንደሚሉት ኤርትራ ራሷን የቻለች አገር ናት፣ በተባበሩት መንግስታት እውቅና የተሰጣት ምናምን ይባላል። እኔ ግን የኢትዮጵያ ሕዝብ ሳይመክርበት ሳይዘክርበት ወያኔና ሻቢያ ሆን ብለው የበተኗት ሀገር ናት ብዬ ስለማምን ዳር ድንበር የቀይ ባህር ነው ብዬ ነው የማምነው። እና በዛ ምክንያት ላይ ሻቢያን እንደ መንግስት አድርጋችሁ ስትሄዱ ስትመላለሱ ቅሬታ ነበረኝ። አሁን ደግሞ ከዛ ጥፋት መመለሳቸው ጥሩ ነው። በተለይ እኔ አንተን አሁን አወጣሁ ስለሺ ነው ለካ ከኤልያስ ጋር ሂዶ በአርበኛው ጉዳይ ላይ ዝርዝር ሀሳብ እና ኢንተርቪው አንጥተው የዘመኑ ሰው ብለው ኢሳያስን ሲያቀርቡ ከዛ ውስጥ አንተ አለህ ብዬ ብዥታ ነበረኝ። አሁን ኢንተርቪው ሲጀመር አስታወስኩኝ እና በአሁኑ ሰዓት ላይ እየሰራህ ያለውን ነው እኔ ማየት የምፈልገው። ያለፈው አልፏል፣ ምንም ችግር የለውም እና ብዙ ጫና ሊደርስብህ ይችላል። በምታደርጋቸው ነገሮች ላይ ውጣ ውረድ ሊኖርህ ይችላል። በጎረቤትም፣ በጓደኛም፣ በሌላም በቤተሰብም ጭምር ይመጣሉ እነ ግንቦት ሰባት እና ያንን ሁሉ ጫና ተቋቁመህ ኢትዮጵያዊነትህ አሸንፎህ ለምንም ለማንም ሳትል አሁን የጀመርከውን አገርህና ህዝብህ ነጻነቱን እስከሚመልስ ድረስ የበኩልህን ድርሻ እንድታደርግ ነው እና ሁሉም በዚህ በሳይበሩ ላይ ያለውም በመሬት ላይ ያለው የሚሰማ በሙሉ ከፍተኛ አክብሮት እየሰጠህ ነው ያለው እና ከዚህ ድርጊትህ ሞት አይቀርም፣ መሞት አይቀርም። የእኛ የኢትዮጵያኖች እድሜ ከ60ና ከ50 የማይበልጥ ነው። ከአሁን በኋላ ያለው እድሜ ምን ያህል እንደሆነ የምታውቀው ነው እና አሁንም የያቴ ቅማቶችን እኔ አሁን ከሚስተር ኤክስ ጋር ያላቸውን አቅርቦ ሲነግረኝ አባትህም ለሀገር እና ለወገን መስዋዕት የሰጡት ናቸው። ይህንን አሁን ደግሞ ያንን አደራ ተቀብለህ ዳግም ቴድሮስ እንድትሆን ነው የምፈልገው እና በርትተህ መስራት አለብህ። አንዳንድ ክሮች እንዳያግዱ አሁን እንደምንሰማው አንዳንድ በሬዲዮ ያላቸው ሰዎች መጥተው ይሄን ኢንተርቪው ከሰጡ በኋላ ሬዲዮንም ዘግተው ቪቫ ግንቦት ሰባት የሚሉ እያሉ ነው ሲባል በጣም ያሳዝናል። እና የእኛ ነገር ጅምሩ ሳይሆን መጨረሻውን ነው እንዲያሳምርልን አምላክን የምንጠይቀው። እና ደምስ፣ በእውነቴን ነው የምነግርህ በርታ። አሁን እየሰራህ ያለው በእውነት ኢትዮጵያዊነት ነው። የጠፉ ነገሮች ሁሉ እየፈለፈልክ በማውጣት በተለይ አሁን የሚደረገውን በግንቦት ሰባት ድራማ ይሄ በብርሃኑ ሄደ ተቀመጠ በሚለው ጉዳይ ላይ ያለውን አዙሪት ስታወጣው ከፍተኛ ነው እርካታ ሊሰጥህ የሚችለው። እንኳን አንተ እኛ ሰሚዎቹ ያንን ስናገኝ ከፍተኛ ነው ለሀገር ለወገን የምናደርገውን እንቅስቃሴ እንድንገፋበት የሚያደርገን እና በርታ ወንድሜ፣ የኢትዮጵያ አምላክ ይጠብቅህ ከነ ቤተሰብህ። አመሰግናለሁ።
ቀጥሎኝ ሌላ ጥያቄ።
አዎ፣ ቀጥል ከሸጋው ጋር።
እሺ ወንድሜ፣ ሸጋ የሆነ ልብ የሚያሞቅ ንግግር ያደረግከው ሆነኝና ደስ ብሎኛል። በተናገርከው ነገር ከተናገርካቸው ነገሮች ኢትዮጵያ ሕዝብ ሳይመክርባት ቀይ ባህር ነው ባህሬ የሚለውን
ሚስተር
ቆይ እንትኑ ማይክራፎን ላይ ወርደ ነው
ሚስተር ኤክስ ነው የጨረሻለሁ።
ኦኬ
ደጃች አልሰማኝም። እንደ ጥያቄ አልጠየቁም። እንዲበረታ ነው የፈለኩትኝ። ከድሮ የነበረው እንዳስሸ አሁን መጨረሻ ላይ ያሰረኩትኝ ጅምሩ እንዲቀጥልበት ነው ያደረኩት።
ቆይ
አልተሰማህም ነበረ? ቆይ አሁን ማይክሮፎኑ ላይ ነን። አገሬ አንቺ ትቀጥያለሽ። አሁን ለሸጋው የሚሰጠው አስተያየት አለ ደምስ፣ ቀጥል።
እሺ ወንድሜ ሸጋው ሸጋ የሆነ ልብ የሚያሞቅ አነጋገርና ተናገርከው ትክክል ነው። ብዙዎቹ ነገሮች ትክክል ናቸው። አንተ ሀገሬ ድንበር ቀይ ባህር ነው የሚለው ልብ አለ። ይሄ በሁሉም በብዙ ኢትዮጵያን ልብ ውስጥ አለ ብዬ ገምታለሁ። ዓለም የምትተዳደርበት ህግ ስላለ ለጊዜውም ቢሆን የምንቀበለው ነገር ይኖራል። ቀን እስኪያልፍ አባቴ ገበሬ ያግባኝ የሚለው ነገር እንዳትረሳ። ምክንያቱም የቀይ ባህር
አሎ ደምስ ይሰማል? ደምስ አሎ አሎ። አይቀርታ ተቋረጠ። ምናልባት ወይ ባትሪው አልቆበት ይሆን። እስቲ እኔ ጋር እንኳን ደህና ነው።
አሎ ሚስተር ኤክስ።
አሎ አሎ፣ ተቋርጦ ነበር። ሶሪ
ኖ ይሰማኝ ነበር። አንተ የምትለው ይሰማኝ ነበር። አንተ እኔን አትሰማኝም ነበር።
ኦኬ
ተሰማ ነበር።
ኦኬ አሁን ደህና ነው?
ደህና ነው።
አይ ቀጥል ቀጥል። እንግዲህ ያው
የአቶ ሸጋው የጀመርኩት ንግግር ተሰምቷል?
አልተሰማም።
እሺ ወንድሜ ሸጋው፣ የተናገርከው ሸጋ ንግግር ነው። በጣም ደስ ብሎኛል። እንዳንተ አይነት ኢትዮጵያዊ ሁልጊዜ ሊኖር ይገባል። በአንድ ዘመን ቀይ ባህር የኛ ባልነበረበት ጊዜ ከአባቶቻችን ልብ ውስጥ አልጠፋ። ሁልጊዜ ያ ቀይ ባህር ድንበራችን ነው የሚለው ነገር ሁሌ ነበር። ያን ነገር ግን ጊዜ ሲመችና ሁኔታ ሲፈቅድ የኢትዮጵያውያን አባቶቻችን ፈጽመውታል፣ አድርገውታል። ደግሞ ሌላው ጊዜ ሲመጣና ሁኔታዎች አልፈቅድ ሲሉ ደግሞ የሸጡት ሸጠው አሁን ያለንበት የታሪክ ሁኔታ ላይ ደርሰናል። ስለዚህ ሁልጊዜ እምነትህን ጠብቀህ ለዛ ለምትለው እምነት መስራት ትልቁ ነገር ነው። ያንን እምነት ለልጆች ማስተላለፍ፣ ለወጣቶች ማስተላለፍ ተገቢ ነው። ስለዚህ በዛ መንገድ ነው መሰራት ያለበት። ግን እያንዳንዱ ስለ ኢትዮጵያ አንድነትና ስለ ኢትዮጵያ ታላቅ ሀገርነት የሚያምን ኢትዮጵያዊ ሁሉ እምነቱን ከሀገሩ ከልቡ ውስጥ መፋቅ የለበትም በምንም መንገድ ይሁን። አንዳንድ ጊዜ ግን ሸብረክ ብለህ ለአስፈላጊ ሁኔታዎች ስትል የምትቀበላቸው ሁኔታዎች ይኖራሉ እና እነሱንም አስተውልልኝ ለማለት ነው። በተረፈ ቅድም እንዳልኩት እኔ እንደ ፍንጣጣ ይወጣልኝ ሰው ነኝ። በምንም ነገር ግንኙነት የለኝም እነዚህ ከምትላቸው ሰዎች ጋር። በፈለጉት መንገድም ቢመጣኝ በእምነቴና በነፃነት የሚኖር ሰው ነኝ። ሊለውጡኝ አይችሉም። ማህበራዊ ኑሮም ያለኝም ሰዎች ከነማን ጋር እንደሆነ አውቃለሁ፣ ከነማን ጋር እንደሚሄድም አውቃለሁ። እነዚህ ሰዎች በእኔ ላይ ሊያመጡት የሚችሉት ለውጥ የለም። በእምነቴም በትምህርቴም እንደተናገርኩት እዚህ ሀገር ደግሞ መጥቼ ያገኘሁት ነፃነት ምንድን ነው? ሀሳብን በነፃነት የመግለጽ ነው። እዛው ዋሽንግተን ዲሲ ከዋይት ሀውስ ብዙም ሳርቅ የነበረ ስቱዲዮ ላይ የአሜሪካን መንግስት ከፍ ዝቅ አድርጌ ተችቼበታለሁ። በጊዜ ይህን አንድ ሰው መጥቶ ይህን ብለሃል ብሎ የተናገረኝ የለም። ያን ነፃነት ቴስት አድርጌዋለሁ፣ ቀምሸዋል። ያን ነፃነት አሳልፎ ይሰጣል ብለህ ግን አስታል አይሆንም። መውጣት የሚገባቸው ነገሮች ይወጣሉ። በፊልምም በምንም ያሉት ነገሮች በሙሉ ይወጣሉ። እነዛንም ነገሮች ለእናንተ ወንድሞቼ አሉ። ብዙ ሰዎች የኢትዮጵያ አቋም ያላቸው እንዳሉ አውቃለሁ። በሚልኩልኝ መልእክት፣ በቴሌፎን በሚያደርጉልኝ ጥሪ፣ ቴሌፎኖችን ቴሌፎንን የሚያውቁ በኢሜይል በመሳሰሉት ሁሉም ሰዎች የሚሰጡኝ ድጋፍ አውቃለሁ። እነማን እንደሆኑ ደግሞ እነዚህ ሰዎች አውቃለሁ። ጎምቱ ኢትዮጵያን ስለ ኢትዮጵያ በትክክል የሚገነዘቡ የፖለቲካ የተለያየ ታሪክ ያላቸው ኢትዮጵያን ጠንቅቀው የሚያውቁ እንደዚህ አይነት ሰዎች ናቸው። ሌላው ደግሞ አላለም መቼም ጊዜ ሰውና ጊዜ አስተምሮ የሚደርስበት ደረጃ ላይ እስከሚደርስ ድረስ ደጋፊ ሆኖ ይሄዳል። ይህንን አንድ ነው መጽሐፉን ካገኛችሁት የቴዎድሮስ ጊዜ እስረኛ የሚል መጽሐፍ አለና እሱ ሄዳችሁ ተመልከቱ። እስቲ በዛን ጊዜ የነበሩትን ኢትዮጵያውያኖች የእስረኛ ጠባቂዎችና ዛሬ ያሉትን የእስረኛ ጠባቂዎች ብትመለከቷቸው ያው ናቸው፣ ባህሪያቸው ያው ነው። እንደገና ሌላ መጽሐፍ ልጠቁማችሁ በአጋጣሚ የተክለ ሐዋርያት ወልደ ዮሐንስ መጽሐፍን ደግሞ ተመልከቱት። የዛሬ መቶ ዓመት የዛሬ መቶ 15 ዓመት የነበሩን ኢትዮጵያውያን አስተሳሰባቸው እንዴት ነው? እነዛ ስጋንዳው እንዲህ አይነት የሚያጨበጭቡ ሰዎች ነበሩ። ታያቸዋላችሁ። እሳቸው እንደውም በግልጽ አውቶባዮግራፊያቸውን ሩሲያ የተማሩ ሰው ናቸው። አውቶባዮግራፊያቸውን ጥንቅቅ አድርገው የጻፈው በኢትዮጵያን ባልተለመደ ሁኔታ የጻፉ ሰው ናቸው። እሱን መጽሐፍ አንብባችሁ ተመልከቱ። ይሄ ባህሪያችን ያለ ነው። እነዛ አጨብጫቢዎች ግን በታሪክ ውስጥ የሉ። ተክለ ሐዋርያት ወልደ ዮሐንስ ግን አሉ፣ በመጽሐፋቸውም በስራቸውም አሉ። ስለዚህ ጭብጨባ እንደ ጎርፍ ውሃ ነው፣ ወይንም አለሁ አለሁ ማለት እንደ ጎርፍ ውሃ ነው። ስለዚህ እኔን አያስጨንቀኝም። የሚሰራው ይሰራል፣ መደረግ ያለበት ይደረጋል። አመሰግናለሁ ወንድም አረሸጋው።
ደምስ በጣም እናመሰግናለን። ጥሩ ነው። ሸጋውም ባምቢ ስም ጥያቄ ያነሳችሁ እናመሰግናለን። ሀገሬ እንግዲህ ቀጥለሽ ጥያቄ ታነሻለሽ። ከዛ በፊት እኔ ጣል የማደርገው ነገር አለ። ይሄ የአንበሶች ክበብ እንዳውም ሰላምታው ሲገባ ከአበባም ጋራ ዳር ድንበራችን ቀይ ባህር ነው የሚል ነው እና እንዴት ነው በመጀመሪያ እንደውም ወያኔና ሻቢያዎች አንድ ላይ በነበሩበት ጊዜ የመጀመሪያ መከራከሪያ ነጥባቸው ይሄንን በተመለከተ ነው የክፍሉን ዋና አርማ እና ሎጎ እና እሹ ምንድነው ምን ሰጣቸው መልስ ሻቢያ ወያኔ ኤርትራን ባስገነጠለበት ወቅት ይሄ በተጨበረበረው ሪፈረንደም 14ኛው ኢትዮጵያ ክፍለ ሀገር ኤርትራ ውስጥ ለሚኖረው ህዝብ ትክክለኛ አማራጭ አልተሰጠው ከኢትዮጵያ ጋር መኖር ወይስ ለብቻ መንግስት መስርቶ የሚል እና የተሰጣቸው አማራጭ ባርነት ወይም ነጻነት የሚል ነው ምን ያህል ህዝቡንም ጭምር ሻቢያ ፈርቶ እንደነበር በዚሁ ከሰጠው ሪፈረንደም ተብየው መረዳት ይቻላል እና በአሰብ አስተዳደር ለምሳሌ ያህል ምንም አይነት ሪፈረንደም አልተካሄደም እና እነዚህ ሾች እንዳሉ ደምስልክ እንዳልከው ተከከለ እና ታሪካችን እስከሆነ ድረስ ይሄንን ታሪክ በማስተዋወስ ኡነታውን ትውልድ እንዲያውቀውና እንዲረዳው ማድረግ ጊዜ እና ወቅትን ተጠብቀን ኢትዮጵያና ህዝቧ የሚገባቸውን ክብር የሚያገኙበት ጊዜ ይመጣል። ሀገሬ ቀጥለሽ እንግዲህ ያለሽንም አስተያየት ይሁን ጥያቄ ማቅረብ ትችያለሽ አመሰግናለሁ።
አለኝ መስመርላለች
አልያዘችም ማይክሮፎኑን አልያዘችም ገና
ቀጥለ ተፈታታና ለሌላ ሰው አጫልፎ ጊዜው እንዳለ
ኦኬ ወጣለች አሁን ይዛ ነበር። ሀገሬ አምስት ምንድነው ችግሩ ማይክሮፎኑን ያጂው ባምቢስ ተቀጥላለ ቆስቲ ማይክሮፎኑ ፍሪዝ ሆኖ
ሌላ ሰው ሰጥቶስ መልስኮሶ ይገባልች።
ኦኬ እንግዲህ ወጣ እስከምትገባ ድረስ ባምቢስ ማይክሮፎኑን ያዘው።
ያንዲስ እንደገና መጣ?
አዎ መጣ።
ሌላ ሰው ይለም
ባላን ፈላጣናችንን እንግዲህ በደጋሚ ነው መጠየቀው እቅድሙ አልተመለሰልኝ ላልሰማው ነው መጠየቁ እቅድሙ አሁን ምን እየመጠየቁ ጥያቄ ተከፈማ እቅድም ከመለሰው ባትመለሰ ይሻላል። እኔ ማወራው አሁን የፖለቲካው በጣም ድልቁ ቆጥቶ ነው አሜሪካ ውስጥ ማውራው ድልቁ ቁን ማን ያወጣው ቢባል ድንቦት ሰባት ጥፋቶች አጥተው ኢትዮጵያኖች አጥተው ነው ሪዮት አዞች ሪዮኖን ሁሉ ነገር እንደዘርገው ያንን ነገር አንድ ላይ እውነቱን ነው የምናገረው። ስዊድን ሀገር ያለ አንድ ሬዲዮ ጣቢያ ብቻ ነው ሁሌ ወጥቶ የሚናገረው። በፊት ኢትዮጵያ ሬዲዮ አቶ ምርጫው ትንሻው ነበር የሚናገር የነበረው እኔም አውቀው ደፋ ወጥቶ ሁሌ የሚናገረው። አሁን ምንድን ነው አንተ ምንድን ነው ጥሩ ጋዜጠኛ ነህ ጎበዝ ነህ እንደምናውቀው ምንድን ነው የምታስቡት ነገር አለ ወይ አንተ ያሰብከው ነገር አለ ወይ? አሁን በዚህ ሰዓት ላይ አንድ እንኳን ተቋሚ እንኳን ሁሌ ወጥቶ የሚናገር ተፈጠነ ሲባል አንተ ያደረግከው ኢንተርቪው እኮ ወጥተው እኔ እንደዚህ ቦታ ላይ ኢንተርቪው አድርጌ ያለው የምትልበት እኮ ሬዲዮ ጣቢያ መክፈት አችልም። ሊረዳ ከሆነ እንረዳለን። እኔ አንድ ጥያቄ ነው መልሶ ከመለስከው አትመልስልኝ።
ቀጥል።
ብዙ ነገር አልተሰማኝም የሚነፋነፍ ነበር ግንቦት ሰባት ይሳት ምናምን የሚለው ነገር አንቻል። ግንቦት ሰባት የሚባል ድርጅት አሁን አለ እንዴ? ወይስ አሁንም ተጉደት ተፈጠረ የተባለው ድርጅት ስቲል ግንቦት ሰባት ነው ተብሎ ነው የሚታመነው? አሁን ሌላ ድርጅት ነው ያለው ይመስለኛል። እና ስለዚህ ግንቦት ሰባት ከስድስት ወር በፊት አክትሟል ስለተባለ ስለ ግንቦት ሰባት የማወራው ነገር የለኝም። በተረፈ እኔ ሬዲዮ የመክፈትም ፍላጎትም የለኝም። ሞክሬው ሰርቼው አይቼዋለሁ። ያለው ድካም በጣም ብዙ ነው እና ከስራ ጋር ደግሞ አይደለም አሁን ካለሁበት ስራ ጋር ደግሞ ያንን ስራ ጨምሬ ልሰራ የምችልበት ሁኔታ የለም። እና ወንድሜ ባምቢስ እኔ እንደ እንትን ከጥያቄ ይሄ እንደሚሸጥኝ የግንቦት ሰባትና ያልከው እንዳንተ እንደምትለው የምናገረው የግንቦት ሰባትና የኢሳት ደጋፊ ነው። ይሄ መልቴ ነው። ማንም ሊነካብህ አይችልም።
እሱ ደጋፊ አይደለም የሚለው ፖለቲካውን ያበላሹት የበጠበጡት ኢሳትና ግንቦት ሰባት ናቸው።
አዎ
እንደዛ ነው ያለው። አዎ በደንብ አይሰማም ነበር ክሊር አልነበረም። አዎ እና ስለዚህ ኢቭን እንዳንተ አይነቱ እንኳን በነጻነት ወጥቶ እንዴት ሐሳቡን የሚገልጽበት ሬዲዮ ጣቢያ የለም። አቶ ያተሙርጫው ሬዲዮ ጣቢያ ነበር የለም አሁን። እና ስዊድን ውስጥ አንድ ሬዲዮ ጣቢያ ነው ያለው። በእውነትም ልክ ነው። አንድ ኢትዮጵያ ድምጽ ሬዲዮ አለ። አዎ አዎ። እንዳውም በዚህ አጋጣሚ ዛ ሬዲዮ ላይ የሚሰሩ ሆስቶች አሉ እና ቃል ትገባልናል እዛ ላይ እንደው ያየር ጊዜ ኖሯቸው
ነገር ጥያቄ በኢትዮጵያዊነታቸው ላይ እችን ምታክ ጥያቄ ላ ይልኝ በማከብራችሁ ናችሁ ፕሮግራማችሁን ተሰማ ያላቸዋል የሀገራዊ ፍቅር በዚህ አጋጣሚ ልገልጥላቸው ወዳለሁ። የእኔ ጽሁፎች በሚወጡበት ጊዜ እንዳይወጡ ብዙ ዌብሳይቶች በሚያደርጉበት ጊዜ እንደን ኢትዮ ፓትሪዮት አይነቱ መጀመሪያ ከበላኩት በደቂቃዎች ውስጥ የሚያወጣልኝ የዌብሳይት ስለነበር ይሄ በዚህም አጋጣሚ ምስጋና ልናቀርብ ወዳለሁ። ውጠውም ዝም ያሉት ሰዎች አሉ። አቋማቸው በተረሻቢያ የሚመስሉ ሰዎች ግን when it comes እውነቱ ሲገለጥ ግን ማንም እንደሚሰሩ አላውቅም። ለብቻቸው ስታነጋግራቸው ጋዜጠኞች ነው የሚሉ ሰዎች እዛ አውሮፓ ያሉ ዌብሳይት ያላቸው ስታነጋግራቸው እንዲህማ ትክክል ነህ ምናምን ይሉሃል። ግን አውጣው ስትላቸው እነዛ ነገር እንዲወጣ አይፈልጉም። እነዚህን ወንድሞቻችንን ስዊድን ያሉትን ሬዲዮኖች ማጠናከር ይቻላል። የሬዲዮ ፕሮግራም ማጠናከር ይቻላል። ዛሬ አጠቃላይ እኔም ሬዲዮ ከምከፍት እነሱ ቢጠናከሩ ነው የምፈልገው። አስፈላጊውን ድጋፍና እገዛ ለማድረግ ዝግጁ ነኝ። ሚስተር ኤክስ ስልኬን ሊሰጣቸው ይችላል። በፈለጉ ጊዜ ሊያገኙኝ ይችላሉ። ምንም ችግር የለው። ይህ እነሱን ማጠናከር ነው። የእኛ ችግራችን ምንድነው? የልሳን ማጣት ነው። ልሳኖቻችንን ደግሞ ያሉን ልሳኖች ደግሞ ትንሽ ከሆኑ ትልቅ ማድረግ ይቻላል። ወደ ተፈለገው ደረጃ ማድረስ ይቻላል። ማንም ሊደርስበት የማይችልም ልናደርገው እንችላለን። ችግሩ ምንድነው? ለኢትዮጵያ የሚያስቡት ሰዎች ሻቢያ ኢትዮጵያ ጠላት ነው ብለው የሚያስቡት ሰዎች ተበታትነን ያለ ነው። ስለዚህ አንዱን ነገር ማዕከል እናግና ለዛ ውስጥ መተሰባስቦ ተአምር መስራት ይቻላል ለማለት ነው። በዚህ አጋጣሚ ወንድሞቼን ማመስግንልኝ። በባንዲስ በትክክል አልተገነዘብኩም ነበር፣ ይቅርታ አድርግልኝ። ግን ለኢትዮጵያ ጉዳይ ስንል መሆን የሚገባው ሁሉ እናደርጋለን። እንዳልከው ስዊድን ያሉትን ወንድሞች ማጠናከር ይቻላል። ምን እንርዳችሁ እንበላቸው። ከዛ በኋላ የሚያስፈልግ የሙያ ድጋፍም ካለ በእኔ በኩል ለማድረግ ዝግጁ ነኝ። እነዚህ ነገሮች አብረን መስራት እንችላለን።
አይ ጥሩ ነው። በጣም በጣም እናመሰግናለን ደምስ። እና ግልጽ እና እንዶ በእውነት በሚያስደስት መልኩ ነው የገለጽከው። ባንዲስም ያው ኦፈር ያደረገው እንደው ሬዲዮ ጣቢያም እንደው ለመክፈትም እቅድ ካለህም መርዳትም እንችላለን ማስተባበር ነው ያለው። አንተ ደግሞ ካለ ከአሁኑ ስራ ጋር ሁኔታዎቹ የማይመቹ በመሆኑ እንዳውም ስዊድን ያለውን እንደምትከታተል ያንን ይሰማሃል። ደምስ ይሰማሃል? መስመሩ ተቆራርጦብናል። እስቲ እንደገና አገኘዋለሁኝ። አገሬ የታለች? የለችም። እና ተዘጋጅ እሷ። አዎ ተዘጋጅ፣ ተዘጋጅተሽ ጠብቂ። እንዳውም ማይክሮፎኑን እያሞቅ
ለማክራውን ስታሰማል። እንደ ዛሬ በህይወቴ ማይክ አስቸግሮኛ ከመቀኛ ይሄን ሰዓት በጣም ነበር የጠበቅኩት። አውቆ አይነጥላ የማይክ አይነጥላ ገመዱና አይገመዳል። 5-6 ጊዜ እንትን አልኩኝ እኮ ከሳውን ብሉም አሁን ግን ሰማለሁ። እንግዲህ መልሱ ባይሰማኝም እናንተ ተናግሮኛላችሁ በማይክ መጠየቅ ከቻልኩም ቆንጆ ነው። እና እንግዲህ ሚስተር ኤክስ ሲመጣ እጁን ያወጣል ማለት ነው።
አሎ አሎ ደምሳ
ሁሉንም ነካካ።
ሶሪ ተቋረጠ። እና አሁን አገሬ ማይክሮፎን ላይ ናት። ቆይ አቀርብልሃለሁ።
እሺ ሰላም ሰላም ሰማለሁ አሁን አይደለም ቀጥዩ። እሺ ጤና ይስጥልኝ አቶ ደምስ፣ ጤና ይስጥልኝ። እንኳን ደህና መጣህ። አንተ ነው የምለው እንግዲህ ያው እናስ እንግዲህ ሰው ስንፈልግ ባጀን በተባለበት ሰዓት ሰው ሆኖ መገኘት ደግሞ ለኢትዮጵያ ትልቅ ስራ ነው። አገርህን መርጠህ ሀገሬን ብለህ ሀገሬ ይበልጥብኛል ብለህ አገርህን ለማዳን ከሆዳሞች ከስልጣን ወዳዶች አፍ መንጭቃችሁ ለማውጣት የምታደርጉት ርብር በጣም አስደስቶኛል። እጅግ በጣም አስደስቶኛል ወንድሜ። በርታበት ከጎንህ ነን ያለነው አንተም ሌሎቻችሁም ፓመላም ኤልያስም ምትሰሩት አበበም ሁላችሁም የምትሰሩት ስራ በጣም አስደስቶኛል። እግዚአብሔር ከእናንተ ጋር ይሁን እኛም ከእናንተ ጋር ነን። መጠየቅ የፈለኩት ግን ይሄ እንዴት ነው እሱ የግንቦት ሰባት ይሄ የማስፈራራት አባዜ ምንድን ነው እሱ? እኛስ ራሳችን የምንፈራበት ምን ምክንያት አለ? ነፃነት ባለበት ሀገር፣ ሴኩሪቲው ጥብቅ በሆነበት ሀገር ራዲዮስ ከማዘጋት ማስፈራራት እንዴት እናደርጋለን? እስማችንን አታንሱ፣ አትቃወሙን። እርግጥ በአንድ ሰው ለሀገሩ የመታገል መብት አለው። መብቱ ግን ገደብ አለው። ምክንያቱ ገደቡ ምንድነው? የመብት ገደብ ያ እታገላለሁ የሚለው ነገር ሀገርንና ህዝብን የሚጎዳስ ከሆነ ድረስ ያንን ደግሞ የመቃወም። ምክንያቱም ሀገራችን የጋራ ስለሆነች አንተ ያገባህም እኔ በምታገለው ብሎ ነገር የለም። ያ ነገር አፍራሽ እስከሆነ ድረስ እንቃወማለን። ስለዚህ አሁን በግንቦት ሰባት በኩል የተያዘው ነገር የማስፈራራት እንደበድብሃለን፣ ዲዮንህን እንዘጋለን፣ እናምንትስ እናደርግሃለን፣ ነስ ወጣሃለን። ይሄ ማስፈራራት አንደኛ የነሱ ይሄን አህል ልባቸው እንደዚህ አብጦ እዚህ ደረጃ መድረስ አንድ፣ ሁለተኛ እኛስ የምንፈራበት ምክንያት ምንድን ነው? አሁን እኮ ኢቭን በፓልቶክ እንኳን የመናገር መብታችን እኮ እየነፈጉ ነው ማለት ነው። በገዛ ሩማችን እስካልሆነ ድረስ ሌላ ሩም ሄደህ ትክክለኛውን ነገር የመናገር ሁሉ መብት። ምክንያቱም እነዚህ አጀቦቻቸው የማያስተነፍሱብህ ደረጃ ኢቭን በቤተ ክርስቲያን ደረጃ ሁሉ የመገላመጥ የመስደብ ሁኔታ ሁሉ እያለ ነው። እና ይሄ ነገር እንዴት ነው? አያገባችሁም? እኛን ተውን፣ እናንተም የራሳችሁን ስራ ስሩ፣ እኛም የራሳችንን እንሰራለን። እነሱ የሚሰሩት ስራ አፍራሽ እስከሆነ ድረስ ትግል ነው ቢሉትም አፍራሽ እስከሆነ ድረስ የለም፣ ይሄማ ለሀገርና ለህዝብ አይበጅምና አትችልም፣ መብት የለህም ነው ማለት ይገባናል። ግን እኔ በኔ ደረጃ እኔ አንድ ተራ ኢትዮጵያዊ ነኝ። ይሄ ዶክተር፣ ፕሮፌሰር፣ ኢንጂነር፣ ሳይንቲስት፣ ቅብርጥስ የሚባሉት ሁሉ ድምጻቸውን አጥፍተው ነገ ስልጣን ለመጋራት ነው ወይስ ሀገር ባባ ወጣ ያውጣው? እኔ አሜሪካ ነኝ፣ ጀርመናዊ ነኝ፣ እንግሊዛዊ ነኝ ተብሎ ነው? እኔ የምሁራኑ ነገር ሊገባኝ አልቻለም። እና ሁለተኛ ጥያቄ ማለት ነው ምሁራኑ የት ሄዱ? ኢትዮጵያን ያላችሁ እስቲ እናያችሁ ብለን ብንል አንድም በዚህ ጉዳይ ላይ እንትን የሚል የለም። ያው የእነሱን ሲያነፍሱ ሲያከነፍሱ ነው የምናያቸው። እና ይሄ ነገር እንዴት ነው ልልህ ነው። በሌላው በኩል ደግሞ አበበ ራሱ ራዲዮኑን እንደዘጋ በዚህ ምክንያት ነው የሰማሁት። ሌላ በሌላ አቅጣጫ ደግሞ እኔ አንድ ጊዜ እሱ ይሁን እንደዛ ነገር መሰለኝ ኢትዮ ፓትሪዮትስ ላይ ሊቀመንበሩ ማን ነው የጦሩ አዛዥ ደፍረው እዛ እስከሄዱ ድረስ መደገፍ አለብን እንዲህ የሚል ነገር ከአበበ የሰማ መሰለኝ። እንዴ እኔ ነኝ ጆሮዬ ነው እንዴት ነው ብዬ እዚህ ላይ ትንሽ ተምታቶብኛል። እና ይሄን ለመጠየቅ ነው እንግዲህ እኔም ትንሽ ነርቨስ ሆንኩኝ መሰለኝ። አመሰግናለሁ ወንድሜ፣ በርታ ነው የምለው። ከጎንህ ነን ያለ ነው እኛ ብቻ ሳንሆን ብዙ ኢትዮጵያውያን፣ ኢትዮጵያዊ ነን የሚል ሁሉ ከአንተ ጎን ከእናንተ ጎን ነው ያለው። በርታ ነው የምለው። አመሰግናለሁ። I'm sorry. 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 I'm sorry
የዓለም ሁሉ ፈጣሪ አንተ አይደል የሚባለው? እኔ ከሱ በልጬ አንተ ልባል። ስለዚህ አንተ ብትይ ነው ጥሩ እና አመሰግናለሁ። እንግዲህ ምን አለ መሰለሽ፣ የማትፈራራትን ጉዳይ የምትይው የሚፈራ ፈሪ ነው። ፈሪ ምንድን አትፍራ ብትይው ይፈራል። ስለዚህ ይሄ የግል ባህሪ ጉዳይ ነው። እኔ እንኳን እነዚህን አይደለም በመንግስት ደረጃ የተደራጀው ሬዲዮ በሚሰራበት ጊዜ በስልክ በሚያስፈራሩኝ ጊዜ ስልካቸውን አውጥቼ ያሉትን ተናስናግሬ የቤቴን አድራሻ ሁሉ ሰጣቸው ነበር እንዲመጡ። እነዛ መንግስት ይዘው ነው ያስፈራሩኝ የነበረው። ስትራክቸርም አላቸው። እነዚህ ምን ያደርጉኝ ይችላሉ? እነዛን ያልፈራው እነዚህ ልፈራ ነው? የሚያስፈራ ነገር የለም። እና ግን በባህሪ ሰው ፈሪ ከሆነ ይፈራቸዋል ማለት ነው። በምሁራኑ ላይ ባልሹ ሁለት አይነት ምሁራኖች አሉ እህቴ። አንደኛው ምን ይላል መሰለሽ፣ አንድ ቢስማርክ የሚባል ጀርመን፣ አሁን ጀርመን እንድትሆን ያደረገ ፕሩሲያ የሚባል መሬት ላይ የተነሳ የጀርመን ቻንስለር ነበር። ይህ የጀርመን ቻንስለር የአፍሪካ ቅኝ ግዛት ስርዓትን በመንደፍ ትልቁን ሚና የተጫወተ ሰው ነው እና አፍሪካ ላይ ለደረሰው ትልቁ በደል የበርሊኑ ስምምነት መስራች ሶስት ወር አውሮፓውያንን አንድ ላይ አስቀምጦ የሰራ ሰው ነው እና ምን አለ እሱ ሲናገር፣ እኔ ሁኔታውን እንዲሆን የምፈልገውን አደርገዋለሁ፣ የኔ የህግ ምሁራን ደግሞ ሁኔታውን ህጋዊ ያደርጉታል አለ። ስለዚህ እንዲህ አይነት ምሁራኖች እንዳሉንም እንድታስቢ ነው። አሻይ ላይ እንደው ሆይ ሆይ የሚባሉበት ቦታ ሄደው ያንን ህጋዊ ለማድረግ የሚጥሩ ምሁራን የሚባሉ ሰዎች እንዳሉ ይህንን መረዳት ያስፈልጋል። በሁለተኛው ደረጃ ደግሞ ባለን የፖለቲካ ልምድ፣ እዚህ ውጭ ሀገር ባለ የፖለቲካ ልምድ ምሁራን ተብለው ሲመጡ ምሁራኑን መጀመሪያ ነው ቀንድ ቀንዳቸው ነው የሚባሉት የሚሰደቡት የሚዘለፉት። በተራ ፍድ የምናስታውሰው ነው ከቅንጅት መፍረስ በኋላ ምንድን ነው የተደረገው? ስማቸው እየተጠቀሳለን፣ ማንነታቸው እየተጠቀሳለን። በዛ ስታይል ነው አሁንም አንዳንዱ ባልቶክ ውስጥ እንደዚህ አይነት ነገር የምትሰል እና ሰዎች እንደዚህ አይነት ነገር ውስጥ ከሚገባ ወምን በጤና ብዬ ቤቴ ውስጥ ብኖር ብለው ያስባሉ። ይህንን ግን ወጥተው ሊነግሩሽ አይችሉም። ለምን? ይሄ ተራ ነገር ነው ለነሱ። ይህንን እንደ ተራ አሉባልታ ወዲያ ወዲህ እንደማድረግ ይቆጥሩታል። ስለዚህ በሁለት ከፍለን ልናያቸው ይገባል። የመጣውን ሁሉ ህጋዊ ለማድረግ የሚጥሩ ምሁራን እንዳሉ ሁሉ ያንን ደግሞ በስድብና በዘለፋ ምክንያት ትግሉን አቁመው ቤታቸው የተቀመጡ ምሁራንም እንዳሉ ልንገነዘብ ይገባል። ልንፈርድባቸው የማይገቡ ሰዎች አሉ። ያም ሆነ ይህ ዶክተርም ይሁን ፕሮፌሰር፣ አንዳንድ ጊዜ ዶክተርነት በአንድ ጊዜ እንዴት ፕሮፌሰር እንደሚገባ ሰሞኑን እየገረመኝ ያለው እና ዶክተርም ይሁን ፕሮፌሰር፣ ጋዜጠኛም ይሁን ወታደር፣ ነጋዴም ይሁን ገበሬ፣ ሁሉም በኢትዮጵያዊነት እኩል ነው። በሀገሩ ጉዳይ እኩል ያገባዋል። ስለዚህ በሀገሩ ጉዳይ ላይ መፍራት የለበትም። በሀገሩ ላይ በሚሰራ ነገር ሁሉ እኛ እንሰራለን፣ እናንተ አርፈ ቁጭ በል፣ አንተ አርፈ ቁጭ በል፣ ምክንያቱም ይህ የኔም ሀገር ነው ስትዶልክባት ዝም እያላይህም ማለት መብት ነው። ስለዚህ እነሱ ለሚሰሩት ነገር መብታቸውን መተው ያስፈልጋል። ሲሰሩ ግን አገርሽን ሲነኩ፣ አዎ ያኔ ትንሻለሽ። ተነስተው ድግስ ደግተው ቢበሉ ቢጠጡ ቅደልም ምን ቸገረሽ? ቢዘፍኑ ቢሸቅሉ ምን ቢሉ የራሳቸው ጉዳይ። እኛ አንቺ አይደለሽ የምትከፍያቸው ደሞዝ የሚከፈላቸውን ሰዎች፣ አንቺ አይደለሽ የምትከፍያቸው የሚከፍሏቸው አሏቸው ሰዎች ይክፈሏቸው። ግን ከእነዚህ ሰዎች ጋር ጥያቄ የሚኖርሽ ሀገርሽን ሲነኩ ነው፣ ህዝብሽን ሲነኩ ነው፣ ወገንሽን ሲነኩ ነው። ያን እስካልነኩ ድረስ ፓርቲ ደግፈው ቢጨፍሩ እኛ ምን አገባን? የራሳቸው ጉዳይ ነው። ሄደው ከሻቢያ ጋር በአንድ ልብስ ብርድ ልብስ ተቃቅፈው ሊተኙ ይችላል። ያም የግል ምርጫ ነው። ግን ያ ነገር ወደ ኢትዮጵያዊነት ሲመጣ ያኔ ያገባናል፣ እኔም አንቺም ያገባናል፣ ሁሉም ሰው ያገባዋል፣ ዶክተርም ይሁን ምሁርም ይሁን። ግን ሁልጊዜ በራስሽ
ተማመኝ በራስሽ ሀገሬ ለምትያት ለኢትዮጵያ የራስሽ እምነት ይወሽ ማንንም ምንም እንደማይሰጥሽ ደግሞ በትክክል ተገንዘቢ ወገኖቼ ከምትያቸው ጋር ያለሽን አንድነት አጠንክሪ ከነሱ ጋር ስሪ ይሄው ነው ለለም ይችላል የሚመሩት በጣም አጥጋም ተጠቅመን
ታንክ ዩ ደምስ በጣም ረጅም ጊዜ ነበር አንበሳው ከባባ ኖርሞን ሁሉም ያውቃል እና እጅሜልም አሁን ይመስለኛል የፓልቶክ ሰርቨር ዳውን የሆነ ነው ለዛ ምክንያት ጥሩ ኢንተርቪው ነው የተካሄደው በእውነት በጣም ደስ የሚል ነው ራሱ የተዘየ ቴሌፎኑም ካርድ ጭምር እግዚአብሔር በረከቱን አብዝቶበት እንደው አላልቅም አለ ይገርማል አሁን ድረስ እንደው ገናስ በጣም በጣም እንጂ የኢትዮጵያ ነገር ሁሉ ግዜም በረከት አለው እና ወንድሜ ደምስ ምንም ማየውም እጀለም አንደኛ ራሱ ሰርቨሩም ዳውን ሊሆን ስለሆነ እንግዲህ የታሪክም ሰው ነው ለወደፊትም ቢሆን ኢትዮጵያ አንበሶች ክበብ በመምጣት አስፈላጊውን ማብራሪያ ተሰጠናል
እንዴ
ትግሪ ምን ዳንተ ወጥላል አዎ just እንደው 5 ደቂቃ ያህል እንዝጋውና ከዛ ገብተን እንሞክራለን እንደገና እስቲ ኦኬ thank you ያው ገብተናል ሁሉም አለ አስተያየት ጥያቄ ያለው ካለ መጠየቅ ይቻላል አስተያየት መስጠት ይቻላል የጎደለ ነገር ካለ እሺ ሸጋው አወጣህ ጂን እሺ ያዘው ማይክሮፎኑ
ለቤቱ ነው ሚስተር ኤክስ አሁን ለቀይ ለምሰጣቸው ሰዎች ነው አሁን ይሄ አርከፉን የሚለው ጥያቄ ካለ አስተያየት ካለ ግንቦት 7ም ሁን ሌላም ሁን ሻቢያም ሁን ጥያቄ ካለ ጠይቅ ነው ግን ምንድነው በአብዛኞቹ ካኛ አልፎ እንግዳውንም ጭምር የሚሰዱ እንደው አጎብዳይ ለወዳጅ ለወያኔ እንደምና ሁለተኛ ሻቢያን ጥረን ወያኔ እንደምንደግፍ አርገው ነው የሚያውትና እኛ ለወያኔ ቁመን አይደለም እኛቸው ብለን ነው የምናምነው ሐሳብ ያላችሁ ሰዎች በዚህ ጉዳይ ላይ ሐሳብ ስጡ መጣ የሚግራ የሚያጋባችሁ ነው ቅር የሚላችሁ ነገር ካለ በዚህ ላይ በእኛም ላይ ይሄ እኛ ምንሰራው ደግሞ ተገቢ ያለ መሆኑን ኤቪደንስ ካላችሁ ግንቦት 7 ዛሬ ለኢትዮጵያ ደጻ ያወጣን ብላችሁ የምታምኑ ካላችሁ ሻቢያ ለኢትዮጵያ ወዳጅ ነው የምትሉ ካላችሁ ውጡና ተናገሩ ስድብ ግን ተገቢ አይደለም አንደኛ እንግዳ ያመጣ ነው እኛ ለማሰደብ አይደለም ስለዚህ በዚህ ጉዳይ ላይ ሐሳብ ያላችሁ ማንኛውን ማሳብ ጠይቁ አለኩ እሱ እንዳም ከመንጣቱ በፊት ሰው እንዳታባሩብኝ ሰው እንዳትለዩ አንድ ቃል የሚናገር አንድ አይነት ቃል የሚናገር ሰዎችን አሰብስቡብኝ ብሏን አለ እና ስለዚህ አሁንም ቢሆን የተለያየ ሐሳብ እንዲቸራሸር ነው እኛም የምንጋብዘው በዚህ ላይ ሐሳብ ካላችሁ አርከፉን ማይክ ቀዩን አነሳላለሁ ማይክ ወጣ ሐሳብን መጠየቅ ትችላለህ ቅር የሚልህን ነገር እና ማይክ ፍሪ እናረጋለን ሚስተር ኤክስ ያዘው ቀያውን ምን ሰጠው ከአግባብ ውጭ ለሚሄዱ ሰዎች ነው አመሰግን ሸጋው ምንም ቀይም እኮ አስፈልግም የሚጽፉትን እኮ እየተከታተልኩ ነው ግማሹ ምክንያቱም ተከፍሎት የሚንቀሳቀስ አሁን እኔ አንድም ጽሁፍ አላየውም ደምስንም ይሳደብ እንደው ባሽሙር ዝም ብለው
እዚህ ክፍል ውስጥ የተሰበሰባችሁት ነፍጠኞች ናችሁ እንደዚህ ነው እንዲህና ዙሪያ እኛ በደቡብ በኩል سنንቀሳቀስ ለምን እናንተ የሚዋጋው እንትን ላይ እንደ ጦር እንትን ጦር ተሰብቃላችሁ ምናምን የሚል ጽሑፍ ነው ስለዚህ ያ ጤናማ ነው ምንም ችግር የለም እኛ ኢንከረጅ ያደረግነው ምንድነው ውጡና ማይክሮፎን ይዛችሁ ደምስ በለጠ ሄዷል በቦታውን ተመልክቷል እኛ ሄደው ተመክሮ ኖሯቸው አይተው ከመጡ ሰዎች እና ፕሮፌሽናሎች ጋር ነው ንግግር እናደርገው እዚህ ቁጭ ብሎ የሻቢያ ሙፎ እየተወረወረለት እንዲሁ ዝም ብሎ ራሱ ደንቁሮ ሌላውም እንዲደነቁር ከመፈልክ ሰው ጋር አይደለም ጥያቄ አስተያየት ካላቸው ማይክሮፎን ይዞ መጠየቅ ይችላሉ እና ይሄ ግንቦት 7 የሚባል ድርጅት ደግሞ የለም እና ግንቦት 7 የሚለው ድርጅት ፈርሶ አርበኞት ግንቦት 7 ተብሎ ተሰይሟል እና ስለዚህ ኢቭን እኔ ዌብሳይቱን ሁሉ ቼክ አድርጌ ነበር ከተወሰኑ ወራቶች በፊት ቆሟል እዛዛ ቆሞ ምንድነው የሚለው እንደው ወቅታዊ መረጃ የምትፈልጉ ከሆነ ምናምን ይልና ወደ ሌላ ሳይት ነው የሚመራ አርበኞች ግንቦት 7 የሚል እና ሌላ ሳይት ይሄ ነው ያለው ጉዳይ የመጨረሻውን ድምዳሜ ጥያቄ ከመጠየቃችን በፊት ደምስ ያለውን መልእክት ለቤቱ እንዳስተላልፍ ከመጠየቃችን በፊት ሌላ ጥያቄ ያለው ካለ ማሃገሬ ኦኬ እሺ
አንድ ተጨማሪ ጥያቄ ለመጠየቅ ነው ሰማለሁ አይ ጉድ አዎ ኦኬ ሰማለሁ ኦኬ አቶ ደምስ እንደገና መጠየቅ የፈለኩት ምንድነው እነዚህ ደጋፊዎቻቸው ሻቢያ በመሰረቱ ማንንም ሀገር ያው እንግዲህ ለጊዜው ዳር ድንበራችን ቀይ ባህር ነው ብለን ነው እኛ እንትን የምንለው ግን ለጊዜው ኤርትራ ተገንጥላ የራሷን ሀገር መስርታለች ቢባልም እንደ ጎረቤት ሀገር ነው ለጊዜው የምትታየው ማለት ነው እና አንዴ ጎረቤት ሀገር ደግሞ ለሌላው ሀገር ጦር ከፍቶ በሌላው ላይ እንትን ምንድነው ጦር ሊከፍት ሲፈልግ ያ ሀገር ሁሉ ጊዜ የራሱን ጥቅም አሁን አሜሪካ እንግሊዝ ፈረንሳይ ጀርመን የራሳቸውን ጥቅም ያስጠብቃሉ እንደሚባል ሁሉ ኢሳያስ አፈወርቂም የራሱን ጥቅም አስጠብቆ ነው እነዚህ ደጋፊዎች የተባሉት ሰዎች ግንቦት 7 ደጋፊዎች ሻቢያ ይሄንን የምታደርግልን እኛ ምን ስለምናደርግላት ነው ለሻቢያ የሚከፈላት ዋጋ ላደረገችው ውለታ ምንድነው የሚከፈላት ብለው እንዴት አይጠይቁም ነው ይሄ ነው የሚገባኝ አንደኛ ነገር ይሄ አደጋ ነው ለኢትዮጵያ ከፍተኛ አደጋ ነው ለጊዜው ይመስለናል ደርግ ይሄድ እንደው ሰይጣንም ከነቀንዱ ይምጣብን ብለን ነበር እነተም ከሰይጣን የከፋ ነገር መጣብን አሁን ደግሞ ወያኔ ይሄድ ብለን ደግሞ የባሰ ነገር ምናልባት እኮ ተስማምተውም ሻቢያም ሊመራን ይችላል ወደፊት እኛ 4 ኪሎ ንግባ እንጂ የፈለገው ይሁን የሚሉን ብለው የሚያስቡ አሉ። ዋናው ነገር የሚኒሊክ ግቢ መግባት ነው። ስለዚህ እንዴት አንድ ህሊና ያለው ሰው ይሄንን ማመዛዘን ያቀተዋል? ለሻቢያ የሚከፈላት ዋጋ መሬት ተቆርሶ ሊሰጣት ነው ወይስ እንዳለፉት ዘመናት ወያኔ ከመጣ ጀምሮ በዓለም ሁለተኛ ነው ሶስተኛ ወይ አንደኛ ይሁን አላቅም ወጣች በቡና ምንድነው ምርት ነው ይባል ነበርና የኢትዮጵያን ሀብት እየገፈፉ እየዘረፉን እየበላችሁ እየጠጣችሁ በኤርትራዊነት ባንዲራችሁን ያውለበለባችሁ ትኖራላችሁ ተብለው ምንድነው የተገባላቸው ፕሮሚስ ነው ያለምንም ጥቅማን ሳታስከብር ኤርትራ ምንም አይነት ኮርነር አይአጥፈም አንድ ሁለተኛ ነገር ኮርነር የሰጠቻቸው የታሉ እና ኦኤልኤፍ ኦኤንኤልኤፍ ምናምን ሲዳማ ቅብጥርሶ ኤፍኤፍኤፍ ብዙ ኤፍኤፍኤፍ አሉና እነሱስ ከሻቢያ ምንድነው ያገኙት 25 አመት 24 አመት ምንም ያገኙት ጥቅም የለም ስለዚህ ይሄ ነገር እንዴት ነው ወደፊት ሀገሪቷን አደጋ ላይ አይጥልም ወይ ሀገሪቱን አሳልፈን እየሰጠን እነዚህ ደጋፊዎቻቸው የሚባሉት ኢትዮጵያ የምፈልገው ሰው ስልጣን ይውጣን ይምጣ ስልጣን ላይ ይምጣ እንጂ የፈለገው ይሁን በኢትዮጵያ ላይ ይድረስ እኔ ለበግሌ ደግሞ እኚህ ሰው ዶክተሩ ለኢትዮጵያ ሰላም ይመኛሉ ብዬማ ማምንም ሰው አይደለሁም። ሚኒሊክ ወራሪ ነው የሚሉናቸው። አማራ 3000 ዘመን አቅራርቶብናል ካሁን በኋላ ወደ ስልጣን መምጣት የለብንም የሚሉ ሰው ናቸው። ወያኔ በምንም መልኩ መወገድ አለበት by any means። ይሄንን ስላችሁ ግን አማራው ኃይሉ ሻውል ይተካበት ማለት አይደለም እንዲህ የሚሉ ሰው ነገ ለመሪነት ይመረጣሉ ወይ ነው ይሄንማ ደግሜ እንትን ምለው እና እንዴት ነው ይሄ ነገር ሻቢያ ከኢትዮጵያ የምትፈልገው ምንድን ነው? የተገባላት ምናልባት አንተም ላታቀውም ትችላለህ ግን እንዴት ነው የሚመስል ይሄ ነገር? ምክንያቱም ብዙ ጊዜ በአእምሮዬ ውስጥ ምን ተደርጎላቸው ነው ይሄንን የሚያደርጉት ለግንቦት ሰባት? ለስልጣን ለማብቃት ከሆነ ለተገያውና ለጠቀስኳቸው ወይለፍ ወነለፎቹ 24 አመት ምን አገኙ ከሻቢያ? ይሄ ለማለት ነው። አመሰግናለሁ።
አዎ ብዙ ጥያቄዎች ነው ሀገር የጠየቅሽው። ምን ጥቅም ተገኝቶላቸው ነው ወደሚለው ከመምጣት በፊት አማራ በብለሻ መስራሽ ጥያቄ ስላለ ሁልጊዜ አማራ የሚለው ጥያቄ ሲነሳ ሰዎች አማሮች የሆኑ ሰዎች ሲያነክሱ አያቸዋለሁ። ማንከስ ማለት ምሳሌ አይምሮ ላይ ነው ያለው። አይምሮ ላይ ሲያነክሱ አያቸዋለሁ። አሁንም ተመልሶ አማራ ይግዛ ለማለት አይደለም ብለሽ እጥፍ ታደርጋለሽ። አክበኝ በዛ አይነት ነገር አስፈላጊ አይደለም። ማንም ይግዛና ያይግዛ ጥያቄም አይደለም። በአማራው ስርዓት በሚባለው ሁኔታ ላይ የምትመለከችው ነፍተኞች የሚለውን ጥያቄ የምትመለከችው ሁለቱም ለማንም በዛ ዘር ውስጥ ለተወለደ ሰው ኩራት ነው። የሚያሳፍረው ታሪክ የለውም። ላለፉት 1000 ዓመታት የኢትዮጵያ ቢሮክራሲ የኢትዮጵያ አስተዳደር በአማራው ተጠብቆ ኢትዮጵያዊነት የሚለውን ነገር እዚህ ደረጃ ላይ ደርሷል። ይህ ኢትዮጵያዊነት ግን ይህ አማራነት ግን ብቻውን በአማርነት ላይ የሄደ ሳይሆን ሌሎችን ብሔር ብሔረሰቦች ኢትዮጵያ ውስጥ ያሉትን ብሔረሰቦች አካቶ የሄደ ነው። በሰዓቱ እንደዛ ቢጠራ ይህንን ሲሆን ደግሞ የሀገሪቱ የፖለቲካ ስርዓት ወይም በዓለም ላይ ያሉ ሀገሮች ሁሉ የፖለቲካ ስርዓታቸው የተሰራበት ቅመም ነው ያንን ሁኔታ ግልጽ የሚያደርገው። ይህንንም ስል ምንድን ነው የኢትዮጵያ ቤተክርስቲያን የሰለሞናዊ ዘር የሚለውን በህዝቡ ውስጥ ተክላው ስለነበር እነዚህ አይነት ሁኔታዎች በህዝቡ ላይ ተቀባይነት ነበራቸው። በዛን ጊዜ በነበረው የትናንቱ ኢትዮጵያ በዛሬ ጭንቅላት ልንፈተው አንችልም። የትናንቱ ኢትዮጵያ ታሪካችን ነው። አማራ ለኢትዮጵያዊነት የሰራውን ታሪክ በኩራት ልንነጋገርበት የምንችለው ነው። ስለዚህ እነዚህ አይነት ነገር ጎዶሎ አይነት አንካሳነት በማንም ኢትዮጵያዊ ላይ በዛ ቦታ ያለ ሰው ሊናገር አይገባም። አሁን አማራ ይግዛ አይግዛ የሚል ጥያቄ አይደለም። ዘመኑ የሌላ ጊዜ ነው። ዘመኑ ከዚህ ተለውጧል። በዛሬ ዘመን ነጮች ይግዙ ወይም ያተዳድሩ ልት ብለሽ ልትያት አሜሪካን ሀገር ውስጥ ጥቁር መሪ አለበት። የዛሬ 30 ዓመት ወይ 40 ዓመት ግን አይታሰብም። የአሜሪካ ጥቁሮች የዛሬ 40 እና 50 ዓመት ከእነ ማርቲን ሉተር በፊት ድምፅ ለመስጠት አይታሰቡም። ዛሬ ድረስ ካውንቲዎቻቸውን እየቀያየሩ ድምፅ ሊሰጡ የሚችሉበትና ሀይል ሊያገኙ የሚችሉበትን ቦታ ሁሉ እያዳከሟቸው ያለ ነገር ነው። ይህ በሰው ልጅ ታሪክ ወጣለ። ስለዚህ አማራ በኢትዮጵያ ውስጥ የሰራው ታሪክ ያኮራል። ስለዚህ ማንም ኢትዮጵያዊ ነኝ የሚል ሰው በዚህ ሊኮራ ይገባል። ወደ ዘመናዊ ዓለም ስንመጣ ደግሞ ኢትዮጵያ ውስጥ በተለይ በሚኒሊክ ጊዜ ኢትዮጵያ የምትባለውን ሀገር የሰራው የአማራና የኦሮሞ ሶሊዳሪቲ ነው። ይህን በታሪካችን ላይ በሚገባ ልንገነዘበው ይገባል። ዛሬ እኛ መሀል በአማራና በኦሮሞ መካከል ጠላትነት እየተፈጠረ ሁለቱ ትላልቅ ህዝቦች እርስ በርሳቸው እንዲጨፋጨፉ እየተደረገ ነው። ትግላችን የትም መድረስ ያልቻል። ስለዚህ ይህንን አስተውሉ፣ ይህንን ተመልከቱ። ወደ ጉዳይሽ ልምጣ። ይህንን ካልኩ በኋላ ለረጅም ጊዜ ልጅ ሊሄድ አልችል። ያለው ያልሽው የኤርትራ ጥቅም ምንድን ነው? አለ ጥቅም። የኤርትራማ ጥቅም አላት። ይህንን ጥቅሟን ሳታሰላ በፖለቲካው ዓለም ቋሚ ጥቅም እንጂ ቋሚ ወዳጅ የለም። ስለዚህ ማንም ሰው የሚመራበት መርህ አለ። በተለይ ሻቢያ ኢትዮጵያን ተባብሮ የተሰባበረችው ኢትዮጵያ ወደፊት የእነሱ የጠሪቃ መሰረት እንድትሆን ያስቡ ነበር። እኛም የኢንዱስትሪ የበለጸገች ሀገር ነች ምናምን ይባል የነበረው ቱሪናፋ ነበር ድሮ። እሱ ምናምን እንደው እንደዚህ አላቸው አይደለችም። ከማንም የኢትዮጵያ ክፍለ ሀገራት ከነበሩት ውስጥ በምንም የምትበልጥ ሀገር አይደለችም። ዛሬ እንደውም ቁስቁስል የሚያደርጋቸው ነገሮች ሻቢያን መቀሌ በልጧቸዋል። ይሄ እነሱን ያበሽቃቸዋል። ስለዚህ ዛሬ እነሱ የሚያስቡት እንዴት ነው ኢትዮጵያ የምትባለውን ኢትዮጵያ አንድነት በሰሞኑን የማወጣው ጽሁፍ አለ፣ ይህንን ይመለከታል። እና ኢትዮጵያ አንድነት ምናምን የሚል ነገር የሚያመጣ ሰው ለኤርትራ አይመችም። በብሔር ብሔረሰብ የሚመጣ ግን ይመቻል።
በዚህ ላይ ደግሞ ራሳቸው የሚፈጥሩታል ይፈለፍሉታል እዛው ከመርኮኛ ወታደሮች ከሚያገኟቸው ከሚመቻቸው ሰዎች ይፈለፍሉታል። ለምሳሌ ከሌሎቹ በዛ ከሚንቀሳቀሱት ኦሮሞ ኦልፍንና የኦጋዴን ነፃዎች ድርጅትን በፍጹም ከሌሎቹ ጋር እንዲገናኙ አስመራ ውስጥ እንኳን እንዲገናኙ አድርጓቸው። እነዚህ አንድ ሀገር ሰዎች ከሆኑ ስለ አንድ ሀገር የምናስበው ከሆነ ችግሮቻችን አንድ ከሆኑ ለምንድነው ነታክለ ያዙ? ለዛኛው ሌላ ተልእኮ አላቸው፣ ለዛኛው ተልእኮ ሌላ ተልእኮ አላቸው፣ ለዛኛው ተልእኮ ሌላ አላቸው። የኤርትራ ጥቅም ኢትዮጵያን መበተን ነው። ኢትዮጵያ ስትበታተን ትናንሽ ኢትዮጵያዎች የኤርትራ ጉልቻዎች ይሆናሉ። ይሄው ነው ደግሞ ይህን በዲስ መነጋገር መቻል አለብን። ይህን ነው እኛ የምንቃወመው። ስለዚህ ምንድን ነው የሚሰራው የምንለው በኢትዮጵያ ጉዳይ ላይ ሲመጣ ማናችንም ለዛች የኢትዮጵያ ሀገራችን የምንለው ብዙዎቹ ግን የምናደርገው ምንድን ነው መሰላቸው? ሻዕቢያ ምንድን ነው የሚጠቅመው? ነገ ኢትዮጵያ ውስጥ ገብቶ ምን ሊያደርግ ነው? ኢትዮጵያ የምትባለው ሀገር እኮ ስትኖር ነው ኢትዮጵያ ውስጥ የሚገባው። ካፈረሳት በኋላ እኮ የለችም። አይተን የለም እንደ በዩጎስላቪያ ሶቪየት ህብረት ሲፈርስ እዛ ቁጭ ብያለሁ። ያንን ያህል ትልቅ ሀገር ቁጭ ብዬ አይቻለሁ። ቼኮስሎቫኪያ ለሁለት ሲከፈል እዛ ቁጭ ብዬ አይቻለሁ። ምንድን ነው የተገኘው? ሶቪየት ህብረት ሀገሩ በትክክል በስርዓት እንኳ በህግ እንኳ ባለመፍረሱ ይኸው ክራይሚያ ውስጥ የምታወስደው ጥቁር ባህር ላይ ከዩክሬን ጋር የተፈጠረው ችግር ሁሉ ተፈጥሯል። ያ ብቻ እኮ አይደለም፣ የሚመጣው ችግርም አለ። የሚመጣው ችግር መከፈሉ ብቻ ሳይሆን ከዛ በኋላ የተነጣጠረው በሙሉ መሀል ሀገር ላይ ያሉ ህዝብ ላይ ነው ጠመንጃው የተነጣጠረው። እልቂቱ የት ደርሷል? የት ድረስ ይመጣል? ይህን ሁሉ ማየት ይገባናል። ነፍጠኛ የሚል ነገር ያነሳሉ ብላችሁኛል። ነፍጠኛ ምንድን ነው? ወታደር ነው። በቃ ነፍጠኛ ማለት ወታደር ነው። በጊዜው ገንዘብ የሚባል ነገር ኢትዮጵያ ውስጥ የለም። ከረንሲ የሚባል ይሄ ገንዘብ የብር ገንዘብ የሳንቲም ገንዘብ ኢትዮጵያ ውስጥ የለም። ስለዚህ ሀገሪቱን የሚጠብቀው ወታደር የሚተዳደረው በመሬት ነው። አራሽ ነው፣ ገበሬ ነው፣ አርሶ ከዛ ሀገሪቱን በኢኮኖሚ አብልጽጎ ከዛ ደግሞ ተነስ ሲባል የሀገሪቱን አንድነት ለመጠበቅ የሚነሳ ወታደር ነው። ይሄ ነው ነፍጠኛ ማለት ነው። ነፍጠኛ ይሄን አድርጎን ነፍጠኛ ይሄን አድርጎን ብዙ የሚባል ነገር አለ። ነፍጠኛው መሬቱን እንኳ በህጉ መሰረት የራሱ አያደርግ አገልግሎት፣ ወታደራዊ አገልግሎት እስከሰጠ ብቻ ነው መሬት የሱ። ልጁ ወታደራዊ አገልግሎት የሚቀጥል ከሆነ ያንን መሬት በይዞታ ይቀጥልበታል። ካልሆነ ግን ተቀምቶ ያ መሬት ደግሞ ለሌላ ወታደር ይሰጣል። ልጁ ተምሮ ሌላ ቦታ ከሄደ ለሌላ ነፍጠኛ ወታደር ይሰጣል። ያም ስርዓቱ በቅርብ ጊዜ ኢትዮጵያ ታሪክ ውስጥ በጣም አጭር ጊዜ ውስጥ የነበረ ነው። ስለዚህ ወታደሩ በነፃ ይሞት ሳይበላ ሳይጠጣ እየኖረ ጠመንጃ ብቻ ተሸክሞ ሀገሩን ይጠብቅ ቤተሰብ ማፍራት አይገባውም ነበር? ይሄ ነው ነፍጠኛ የሚባለው። ስለዚህ ታሪካችንን በትክክል ጠንቅቀን ነፍጠኝነት አያሳፍርም፣ አማርነት አያሳፍርም፣ የኢትዮጵያ አንድነት አያሳፍርም። ኢትዮጵያን ለመበታተን ከሚሰሩ ሰው በመንግስታት ጋር መስራት ያሳፍራል። ይሄ ነው
I'm gonna make it.
አው ደምስ በጣም እናመሰግናለን። አሁን እጆቷል እንግዲህ ሁለት ጥያቄዎችን እናስተናግዳለን። ባምቢስ ደግማ አውጥታል። ባምቢስ ከዛ ባምቢስ እንዳበቃ ኩራቴ ተቀጥላል እና ሁለት ሰው እዛ ሁለቱን ይመልሳል። አመሰግናለሁ።
አይኔ እንኳን ለማመስገን ነው ያወጣሁት እንጂን ለምን ጥያቄ ለምን ታጥም ግን እኔ ዳድብሬ ከባህር ነው የምን ኢትዮጵያዊ ላይ አሁን እንደወያኔ እንደሻቢያ ሁሉም ኢትዮጵያዊ የግንቦት ሰባት ደጋፊዎች አሁን በሙሉ በቃ ኤርትራን እንደ አንድ ሀገር እየቆጠሩ ነው። ልክ በትክክል እንደተገነጠለ እንደ በትክክለኛ ሀገር እንደሆነ እየተወራል። አንተ ያችን ነገር እንዴት ታያታል? ተሳስተ ሄደሃል እንደሄድ ትናቃለ። አሁን ግን ያ ምንድን ነው የምታየው? እንደው ለህዝቡ ምንድን ነው የምትናገረው? አውቀዋለሁ ለነገሩ፣ ግን እንዴት ነው የምታየው? አሁን እኮ ኢትዮጵያ በሙሉ ኤርትራ መገንጠል አለባት እኮ ያስሉን እኮ ነው ለግንቦት ሰባት እያስባሉንም ነው በፈለግ ሲወጡ እኮ የተናገሩ እኮ እና ይችን አጭሯ ከአስገድንትነ ጥያቄ። በተረፈ በጣም ነው የምናመሰግን። እኔ ቃል ምገባው ኢትዮጵያን አንድነት ሬዲዮ ስቱዲዮ ላይ ኢንተርቪው ይደረጋል ይገምታለ 50 ደቂቃ። በጣም የምናከብር የምንወድ ወንድማችን እናመሰግናል።
ቆይ ኩራቴ ብለህ እጅ ያወጣኸው ቀጥል። የሚቀጥለው ጥያቄ ማስተያየትም ካለ ቀጥልና አንድ ላይ መልሱን ይሰጣል ደምስ።
በጣም አመሰግናለሁ ሚስተር ኤክስ። በመጀመሪያ ኢትዮጵያን ላይንስ ክለብ መከፈቱን ሳይ በጣም ነው ደስ ያለኝ እና ለሚስተር ኤክስ ከፍ ያለ ምስጋና እንዲደርስ ጠይቃለሁ። በጣም ነው የማመሰግነው። ታንክ ዩ ሰር። ስለ ሻቢያ እና ስለ ወያኔ ኢትዮጵያኖች በእውነቱ እስካሁን ጠንቅቀው ማወቅ የሚገባቸው ይመስለኝ ነበር። የሚደንቀው ግን ብዙ ያላወቁ አሉ። ሻቢያም ወያኔም ለኢትዮጵያ አንድ ናቸው። ኢትዮጵያ ያለው የወያኔ መንግስት በሻቢያ የታቀፈ ነው። ይዘቱ ሻቢያነት አለው። አሰራሩም የሻቢያን ፍላጎት የሚያሟላ ስራ ነው ሲሰራ የከረመው አሁንም የሚሰራው። ሁለቱ ተጣሉ ብሎ ኢትዮጵያዊ በመሐከል እስካሁን ድረስ እያለቀ ነው ያለው። አሁንም ሌላ ልቂት ለማስነሳት አፈር እየጫሩ ናቸው። ስለዚህ ግንቦት ሰባት ስለሆነ አይደለም፣ ማንኛውም ራሱን ያልቻለ በሁለት እግሩ መቆም ያልቻለ ድርጅት፣ የራሱ ኃይል ያለው ድርጅት የኢትዮጵያን የትኛውም ክፍል ይሁን ሊያስከብር የሚችል ኃይል ያለው ድርጅት በጠላቱ በሻቢያ ኃይል ተመክቶ ያውም ኢሳያስ በሚሰጠው የስራ ክፍፍል እና የስራ ፖዚሽን ኢትዮጵያን ነጻ አወጣለሁ ከወያኔ ከሻቢያ ጋር ሆኜ የሚለው ቅዠት ኢትዮጵያኖች እንደው ለመቀበል ሲቸገሩ ሳይ እጅግ ያሳዝናል፣ እጅግ ያሳዝናል። ወንድሜ ደምስ ትክክል አስረድቶናል። ብዙዎቻችንም እስከዛሬ ስናወራ እንተዋወቃለን እና ጠንቅቀን እምናቅ በብዛት አለን እዚህ ክፍል ውስጥ። ግን በየቦታው የሚጮሁትን እና የሚያጨበጭቡትን ስትመለከት እጅግ የሚያሳዝን እና ምንድን ነው የሚሻለው እኮ ብሎ ጥያቄ የሚያስጠይቅ ነው። ታዲያ እንዴት ነው ብዙ ኢትዮጵያኖች ይሄ ነገር የማይታያቸው? ለምንድን ነው ላልሆነ ነገር የሚያጨበጭቡት የሚባል ጥያቄ በብዛት በየቦታው አለ። አሁን እዚህም ተጠይቆ ለመመለስ ሞክረናል። እኔ ግን እዚህ ውስጥ አንድ እንደው እንድታውልኝ እንድታጠኑት የምፈልገው አንድ የሰው ሊጠባ ያለ ማንኛውም ድርጅት መሰረቱ ሰው ነው። የናዚ የሂትለር ደጋፊ ቤዙ ሰው ነው። እንደውም ብዛት ያለው የሙሶሎኒም እንደዚሁ፣ መንግስቱ በነበረም ጊዜ የመንግስቱ እንደዚሁ አጨብጫቢዎች፣ የመለስ እንደዚያ ሲገላቸው ሲሞት ደረታቸውን እየመቱ ያለቀሱ ኢትዮጵያኖች ከየት መጡ? ምንድን ነው ብለም ስንጠይቅ የምናገኘው የጠባይ ሁኔታ አለ። የሰው ልጅ በራሱ ቆሞ ችሎታ ኖሮት ነገሮችን አገናዝቦ በአካባቢው ያለው ነገር ሳያስጨንቀው፣ ሳያስከፋው፣ ሳያቆስለው፣ ሳይፈራው፣ ሳያመው በሁለት እግሩ መቆም ከቻለ ነገሮችን ማገናዘብ ስለሚችል የራሱ የሆነ ህዝባዊ የሆነ ማገናዘብ የሚያስችል ጠባይ ያሳድጋል። የዚህ አይነት ጠባይ ያለን እኔ ራሴንም እዛ ውስጥ ነው የምጨምረው። ቁጥር ይነስ እንጂ በቂ አለ። ብዙሃኑ ግን ከዚህ አይነቱ የተነፈገው ሁኔታ አለ። ታዲያ ወደው አይደለም በችግር በብሶት ምክንያት እሱን ለመቋቋም ሲጣር የሚገኝ ጠባይ አለ። እሱም ሳዲስቲክ እና ማሶኪስቲክ ወይም ማሶሺስት የሆነ የሁለቱ ጠባዮች ጣምረኛ የጠባይ የአንድ ሰው ውስጥ የሚገኝ ጠባይ ይፈጠራል። እሱ ምን ማለት ነው? እነዚህ በራሳቸው ቆመው እኔ በመናገረው ሰውን ዊን አረጋለሁ ብለው ቻሌንጅ ማድረግ ያስፓይኒያል ይላቸው እሱን በፍጻሜ ላይ ለማዋል በስራ ላይ ለማዋል ከስልጣን ከጉልበት ጋር ነው የሚጣመሩት። እና በአንዱ ጠባያቸው ሳዲስቲክ ናቸው፣ አጥፊዎች ናቸው፣ መጥፎዎች ናቸው። በሌላው ጠባያቸው ደግሞ ለስልጣን ስለሚሰግዱ ማሶሺስት ናቸው፣ በጣም ደካሞች፣ በራሳቸው የማይቆሙ ናቸው። እንዲህ አይነቶቹ ጠባዮች ሆ አለበት ቦታ፣ ጉልበት ያለበት የሚመስላቸው ቦታ የሚጠራቀሙት እዚያ ነው። ምክንያቱም በራሳቸው መቆም ስለማይችሉ ጉልበት ያለው እዚያ ስለሚመስላቸው አጨብጫቢ እዚያ የሚበዛው በዚህ ምክንያት ነው። ትክክለኛ የሆነም ካራክተር ያለው ኦቶሪቲ አለ። የአይነቱ ኦቶሪቲ ሁሉም አድጎ ያንን ራሱን ያን ኦቶሪቲ ያለውን ሰውዬ እንዲመስል የሚጋብዝ የሚያሳትፍ ስልጣን አለ፣ ኦቶሪቲ አለ። እሱ ለምሳሌ በአስተማሪነት አካባቢ ብትመለከቱ ፕሮፌሰሮች የሚያስተምሩት አስተማሪዎች የሚያስተምሩት ተማሪዎቻቸው እነሱን እንዲመስሉ እነሱን ያላቸውን እውቀት እንዲያገኙ እንዲዳብሩ እንዲያድጉ የሚያደርግ ስልጣን ነው። ይሄ ግን በሆታ ሰዎችን የሚያሰልፈው ስልጣን ፈላጭ ቆራጭ፣ ከሱ ውጪ ከታሰበ የሚጨርስ የሚገል የዚህ አይነት ስልጣን አለ። እሱን ደግሞ የሚወዱ በራሳቸው መቆም የማይችሉ ፐርሰናሊቲ ስፓይንለስ ይሆን አሉ፣ ብዙ ናቸው። እናም ስንመለከት ይቅርታ አንድ ጊዜ የዚህ አይነቱ ጠባይ እንደው በፓርቶኩ ገብታችሁ እኮ ብታዳምጡ ጭብጨባውና ሆታውን ስትመለከት እንዲያውን ይሄ በምን መልክ አንደርስታንድ አድርገውት ነው ይህንን የሚያጨበጭቡለት የሚያሰኝ እኮ ነው። በባዶ መሬት ወታደር አለኝ ኢትዮጵያ ነጻ ላወጣ ነው ሆ ይባልለታል፣ ይጨበጨባል። አሳዩን ሲባል ዲስከስም እንድትደረግ እንድታረግ ፈቃድ አይሰጥም። እና እንዲህ አይነቱን ነገር ስንመለከት ኦፍኮርስ እንደ ነቅተው ይህንን ነገር የተገነዘቡ ኢትዮጵያውያኖች አሁንም መልፋት አለባቸው። እነዚህን የተታለሉና በያለበት በሌለ ነገር ለሚያጨበጭቡ እንድረዱት ማስረጃ የግድ ማቅረብ ይገባል። በዚህ አካባቢ እንደነ ሚስተር ኤክስ እዚሁ ሩም ውስጥ ያላችሁ ጎበዞች እንደነ ደምስ ኢንፎርምድ የሆኑ ይህንን ነገር የግድ ማስተማርና እንዲገባቸው አንደርስታንድ እንዲያደርጉ ማድረግ የግድ ያስፈልጋል። ሪሊ አስፈላጊ ነው። እና ተስፋ እኔም የማልቆርጠው ይህን ማድረግ ይቻላል በሚለው ነው። እና ብዙ ስራ ይጠይቃል፣ ብዙ ድፍረት ይጠይቃል። ሰዎች አዳምጠው ራሳቸውን እንዲያድኑ፣ ሀገር ማዳን የሚቻለው ራስን ማዳን ሲቻል ነው፣ ማድረግ በጣም አስፈላጊ ነው። እና ጋዜጠኛ ደምስ ያቀረበልን ትንተና እኔ በጣም ተከትያለሁ። መቀራው ብቻ ሳይሆን ብዙ ጊዜ አስመራም ስለነበርኩ አፈወርቂ ኤርትራ ውስጥ በተገንጣይነት ጦርነት ሲያካሄድ በነበረበት ጊዜ አንድ ጊዜ የተናገረው እዚህ አሁን ኤርትራ ውስጥ የሚደረገውን ጦርነት መሀል አገር ወስደዋለሁ እንወስደዋለን ብሎ ሲናገር አይወዘ ምድ እሱ ጋር ኢሳያስ ጋር ሆኜ ሳይሆን አስመራ ነበርኩ እና ዛስዋት ሂዴድ he succeeded in doing that of course he had lamarat isaias wisdom ወይም ጉልበት አይደለም ይሄን ያረጋው የታሪካዊ ውድቀት ባጋጣሚ መጣና የኢትዮጵያ ጠላቶች አጅበው እነዚህን ኢትዮጵያ ለማጥፋት የተዘጋጁ ቡድኖችን ስልጣን ላይ አመጣቸው እና የታሪክ አጋጣሚ ነው። ግን በዛን ጊዜ የተናገረውን በማድረግ ላይ ነው ያለው። አሁንም ወያኔ ደክሞት ተስኖት ኮራፕሽኑ በስቶ እርስ በርሱም ተማቶ ገደር ከመግባቱ በፊት እንደገና ደግሞ ኢትዮጵያ ውስጥ ያለውን ኮንትሮል ለማድረግ ማንኛውም ሌላውን ኮንትሮል ለማድረግ የሚጥር መንግስት እንደሚያደርገው አሁን ሻቢያ ኢሳያስ በግንቦት ሰባት አማካኝነት ይሁን በሌሎችም ይሁን ለማድረግ ጥረት እያደረገ ነው። ለዚህ ታዲያ ፓርቲሲፔት ስናደርግ እጅግ የሚያሳዝን ነው፣ መሆን የለበትም። ስላዳመጣችሁኝ በጣም አመሰግናለሁ። በመጨረሻ ግን ደምስን ልጠይቀው የምፈልገው ምንድን ነው የግንቦት ሰባትን የወታደር ኃይል ይዘቱንና እንደው ብዛቱን በመታቆም ከሆነ ወይም ካለ ኢንፎርሜሽን አንዳንድ ነገር ብትለን ይጠቅመናል። በጣም ነው ማመሰግነው። ግን አሁን የምናደርገው ዲስካሽን ሰዎች እንዲገባቸው ያስፈልጋል። ከኢትዮጵያ ሳይድ ሆኖ የሚታገል ኃይልን በመቃወም ላይ አይደለም ያለ ነው አይደለም። ስለት በሆነ መልክ ከጠላታችን ጋር ግን አብሮ ሆኖ ኢትዮጵያን ለማጥፋት ዘመቻ የሚያካሄድ ድርጅት ጋር ስናየው እስካልተነጠለ ድረስ የመናገር መብታችን ጉልበታችንም እያለ ነው መጠበቅ አለበት። አመሰግናለሁ።
እንግዲህ ባምቢስ የተናገረው ትዝ ብሏል ደምስ
ኤርትራን በተመለከተ
አዎ
የተናገረው ነገር አለ። ቀደም ብዬ እሱን ማብራሪያ ሰጥቼበታለሁ። ታሪካዊ መረጃዎችን አቀርባለሁ። ከምስካልፍ አባቴ ገበሬ አባቴ የሚባል ነገር አለ። ወይም ደግሞ ድንጋይ ሲወረውሩበት ድንጋዩን ግንባር እንደሚመታው እያወቅ ትንሽ ጎንበስ ማለት አይገባም ማለት አይቻልም። እና በኢትዮጵያ ታሪካችንም ውስጥ ያለ ነው ዋናው በልባችን ውስጥ የሀገራችን ጋር ድንበር መኖሩና ለልጅ ልጆቻችን መተላለፉ ጭምር ነው። እና ከዛ አኳያ እንየው። ዘመን ያስቆንብሻል፣ ዘመን ቀና ያደርጋል። ስለዚህ ዘመን እኛ እንደጠቀመን ጊዜ በንጉሰ ነገስት ቀዳማዊ አማካኝነት በኤርትራ ኢትዮጵያ ካልሆነ ተመልሳ ቦታለች። ከዛም ደግሞ ዘመን ያጎነበሸብነት ኤርትራ ሄዳለች። ከዛ በፊትም እንዲህ አይነት ታሪክ ነበረ። አንድ ጠና አንድ ኮንደስ ያለበት ሁኔታ አለና እኛ ያለንበት ዘመን ያደንበትንበት ዘመን ስለሆነ ታሪካችን ሳንረሳ ለልጆቻችን ለትውልድ የሚመጣ ነገር አድርገን የሚሰጠው ሁሉ ነገር በኛ የሚጠቀም አይሆን። ግን አንተ እንደምትለው በልብ ውስጥ ታስቀምጠላለ ነገር ካለ ለትውልድ ታስተላልፈዋለ ማለት ነው። ለምሳሌ የቀደም ሚኒስትር ክስ አንድ ነገር ሲናገር ከዚህ ጋር ተያያዘ ብኝና ነው ማለት ሀገራችን ይሄ የሀገራችን ድንበራችን ቀይ ባህር ነው ይሄ ነው ይሄ ነው ብላችሁ ዌብሳይቲንግ አንበሳው ትልብ የሚለው ላይ የምት ሎጎ አላችሁ እንደነገርከኝ እና እዛ ሎጎ ላይ ያሉ ነገሮች መሰረታዊ የኢትዮጵያዊነት ምሰሶዎች ናቸው። ብዙ ምሰሶዎች ተመተዋል ኢትዮጵያ ውስጥ። በዘመነ መሳፍንት ከአፄ ቴዎድሮስ ከመምጣታቸው በፊት ጎንደር ከተማ ውስጥ ይኖር የነበረ የአንድ የካቶሊክ ቄስ ነበር። ይህ ቄስ ከኢጣሊያ የመጣ ሰው ነው፣ መነኩሴ ነው፣ ካቶሊክ መነኩሴ ነው። እና ይህ ቄስ ኢጣሊያ በዛን ጊዜ ገና እንደ ሀገር መመስረቷ ነበር፣ ገና መመስረቷ ነበር። በነገራችን ላይ ኢጣሊያ ኢትዮጵያን በቅኝ ገዥነት ለመያዝ ሲመጣ እንደ መንግስት ገና 20 ዓመቷ ነበር። ይህ ሰው ከዛ ቀደም ብሎ ኢትዮጵያ ውስጥ ይኖር ነበር እና የጻፋቸው ጽሁፍ ከጻፈው ጽሁፍ ውስጥ አንዷ የምትጠቀሳለች ኢትዮጵያ እንደ ሞዛይክ የተያያዘች ሀገር ነች፣ ኢትዮጵያን ለማፍረስ ሶስት ነገር መምታት ያስፈልጋል አለ። እነዚህ ዘውድ፣ ኦርቶዶክስ ክርስትናና አማራ ናቸው ነው ያለ። ሶስቱን ከመታችሁ ኢትዮጵያ የምትባለው ሀገር እንደ ሞዛይክ የተገጣጠመች ሲሆን ፍርስርሷን የምንመጣው ያለ። እኛና አውሮፓውያኖቹ የምንለያይበት አንድ ነገር ልንገራችሁ። አንድ አውሮፓዊ የአፍሪካ ውስጥ ሄዶ ወይም እስያ ውስጥ ሄዶ ወይም ላቲን አሜሪካ ሄዶ የጻፋቸውን መጽሐፍ አውሮፓ ውስጥ ያሉ ሀገሮች ሁሉ በቋንቋቸው እየተረጎሙ በየላይብራሪያቸው ያስቀምጡታል። ስለዚህ ወደ ኢትዮጵያ የሚመጣ ማንኛውም የውጭ ሀገር ሰው ሁሉ የዚህን ካቶሊክ ቄስ መጽሐፍ እንደሆነ የሚመጣው የአይምሮ መሰረቱ በዚህ ላይ ነው። ዘውድ አማራና ኦርቶዶክስ ክርስትና መምታት ነው የሚለው። በዛን ጊዜ እሱ ይህን ሲጽፍ ኢትዮጵያ በቆዳ ስፋቷ አሁን የምናውቃት ኢትዮጵያ አይነት አልነበረችም። ኢትዮጵያ የምትባለው ሀገር አካለ ጉዛይ ሰራይን ሀማሴንን ከኤርትራ ጨምሮ ክርስቲያኑን ሀገር ማለት ነው፣ ትግራይን፣ ጎንደርን፣ ጎጃምን፣ ሰሜን ሸዋን እና ወሎን ጨምሮ እነዚህ ናቸው። ስለዚህ በዚህ መሰረት ውስጥ ነው የታየው። አሁን ግን ኢትዮጵያ ትልቅ ነች። ስለዚህ ይህንን ፎርሙላ ማንኛውም አውሮፓዊ ኢትዮጵያ ላይ ሊያስቀምጠው ይሞክራል። ስለዚህ በዚህ ደረጃ ስራዎች የተሰሩ ስራዎች አሉ፣ ሰክሲድ ያደረጉባቸው ሁኔታዎች አሉ፣ ሰክሲድ ያላደረጉባቸው ሁኔታዎች አሉ። ከሶስቱ እንግዲህ ከይፍረሱ ከተባሉት ውስጥ ማን እንዳለ ማን እንደፈረሰ የእያንዳንዳችሁ ግምት ይሆናል። ስለዚህ እኛ በየቀኑ በሚወረወርልን ታሪክ አይደለም የሀገራችንን እጣና እድል መወሰን ያለብን። የሀገራችን እጣና እድል የሚወሰነው ትላንት በነበረው ዛሬ ባለውና ነገ በሚመጣው ነገ በሚሆነው ነው። ስለዚህ ኢትዮጵያውያን ስንባል የትላንት ታሪካችንን ነጮቹም እንዴት እንደሚያስቡን እኛም እንዴት እንደምናስባቸው ማስተዋል መቻል አለብን። ብዙ ጊዜ ሰዎች የአድዋ ጦርነት ሲነሳ በ17ኛው አንቀጽ ምክንያት ኢትዮጵያ እንደዚህ ስለሆነ በጣሊያንኛ ሌላ በዚህኛው ሌላ የሚል ነው የምንነጋገረው። ጦርነቱ ግን ከጣሊያን ጋር ብቻ አልነበር። ጦርነቱን ከመላው የነጭ ዘር ጋር ሁሉ ነው ኢትዮጵያ ያደረገችው። ለዛም ታሪካዊ ማስረጃ አለን። በአስፈላጊ ጊዜ የአድዋ ጊዜ ሲመጣ በዛ እንነጋገርበታለን። ቅድም ከነገርኳችሁ ከቢስማርክ ጋር ሁሉ ይያዛል። ስለዚህ ኢትዮጵያውያን ታሪካችንን ጠንቅቀን ማወቅ አለ። ያንን ስናቅ ነው ዛሬ ጠላቶቻችን እነማን ናቸው፣ ኢትዮጵያን ለማፍረስ የተነሱት እነማን ናቸው የሚለውን ነገር የምናመጣው። ዲሞክራሲ ምናምን የሚሉት ነገሮች ጌጣጌጥ ናቸው። ትልቁ ነገር እውነት ነው። አንድ ሰው ዲሞክራሲ አመጣልሃለሁ ሲል የት ነው የምታመጣልኝ? ነው እዚህ አሜሪካን ሀገር ስል ካል ይ አሜሪካንና ዲሞክራሲ አለ ቶ አንተ የምታምጣልኝ ዲሞክራሲ እነሱ ከሰጡ የሚያገልትም ሊሆን ይችላል። ግን ሀገር ብሎ ስለ ዲሞክራሲና ስለ ነጻነት የምነጋገር ሲል ስለ የትኛው ነጻነትና ስለ የትኛው ዲሞክራሲ ነው የምነጋገረው? በየትኛው ሀገር ላይ ነው? ከዛ በፊት ስለ ዲሞክራሲ ከመንገር በፊት የት እንደምናደርገው ኢትዮጵያ የምትለውን ሀገር በኢትዮጵያ ላይ ስንል ኢትዮጵያ የምትለውን ሀገር እንድትጠራ ይፈልጋል። ስለዚህ ያኔ አብሬ ይታገላለሁ። ኢትዮጵያ የሚል ከሌለበት ግን ለማን ነው የምታገለው? ለምንድን ነው የምታገለው? ስለዚህ ታሪካችንን በትክክል መገንዘብ ለሁላችንም ይጠቅማል፣ ማንበብ ይጠቅማል። ወንድሞቼ ብዙዎቻችሁ እዚህ እንደሰማሁት እና ሚስተር ኤክስን እንደገለጸልኝ ብዙዎቻችሁ ለሀገራችሁ ከፍተኛ ፍቅር ያላችሁ ናችሁ። እኔ ሌሎችም ቢሆን ለሀገራቸው ፍቅር የላቸውም ብዬ አላስ፣ ግን ከጭብጨባ በፊት ተግባር ይቅደም ነው። ሀገራቸውን አይወዱም አለ። እኔ ከእናንተ በለጠ ኢትዮጵያን እወዳለሁ አለ። ምክንያቱም እናንተም ዜጎች እነዚችም ለዜጎች ናቸው ምን ይጋል። ስለዚህ ሀገራችን የሚኖረን ፍቅር አንድ አይነት፣ ግን አንድን ፍቅርን መግለጫችን የተለያየ ነው እና በዚህ መንገድ ላይ አድርገን እንመልከተው። በተረፈ
ሌላ ጥያቄ የለህም መሰለኝ።
እንግዲህ እናጠቃልላለን። አንድ የወጣ እጅ አለ እና እስቲ ያንን እጅ እንቀበልና ከዛ በኋላ እናጠቃልለዋለን። ኤልሳ፣ አሁን እንግዲህ ያንቺ ይሆናል እድሉ፣ ማይክሮፎኑን ያዥው። ኦኬ። አይ የለም እንግዲህ እና በጣም ሰፊ ውይይት ነው። ኦልሞስት 3 ሰዓት በላይ አሳልፈናል። አንተም በጣም ይደክማል እና በጣም በጣም ነው የምናመሰግነው። እና የኢትዮጵያ አምላክ ይከተልህ፣ እውነተኛ የኢትዮጵያ ልጅ ነህ እና በርታ፣ ጠንክር። እዚህ ያሉትም ኢትዮጵያኖች አንበሳው ክበብ ብቻም ሳይሆን በሌሎች የፓልቶ ክፍሎችም ጭምር እየተከታተሉ ነው። ሌላውም እንግዲህ በአንዳንድ አጋጣሚዎች ያልሰማም እንዲሰማ ይደረጋል። ሰምተው ከሆነ ባምቢ ስም እንግዲህ በተስፋ በሌላ ሬዲዮ ጣቢያ ላይ ሙሉ ፕሮግራማቸውን ተሳታፊ እንድትሆን ግብዣ ቀርቧል። የምታስተላልፈው መልእክት ካለ እድል እንሰጣለን። ከዛ በተጨማሪ እጥር ምጥን ባለመልኩ መደምደሚያ የሚሆን ጥያቄ ነው። በእርግጥ እዛ ሻቢያ በሚቆጣጠረው ምድር ውስጥ ከኢትዮጵያ አብራክ ወጥተው ያለምንም ተጽዕኖ የኢትዮጵያ ሕዝብን ነጻ ለማውጣት የሚንቀሳቀሱ ኃይሎች አሉ ወይ? ምንም ተጽዕኖ ሳይደረግባቸው በሻቢያ ጦር ኖሯቸው ጦራቸውን አንቀሳቅሰው እንደው ኢትዮጵያን ወደ ዲሞክራሲና ወደ ሰላም፣ የሕግ የበላይነት ወደ ሰፈነበት ስርዓተ ማህበር የሚያሸጋግር ኃይል አለ ወይ? ይሄንን ለማወቅ ነው ዙሪያ ጥምጥም ሁሉ ሲኬድ የነበረውና ይሄንን እንግዲህ ማሳረጊያው አድርግልንና ከዛም በኋላ የምታስተላልፈው መልእክት ካለ መልእክቱን እንድታስተላልፍ እንጠይቃለን። አመሰግናለሁ።
አመሰግናለሁ ሚስተር ኤክስ። የመጀመሪያ አንተም ከዛም የአንበሳው ክለብ አባላትም በሙሉ አመሰግናለሁ። ጊዜያችሁን ሰጣችሁ ከሚስተር ኤክስ ጋር ያደረግኩትን ውይይት እንዲሁም ከእናንተ ጋር ያደረግኩትን ውይይት ስላዳመጣችሁ። በተረፈ ሁለታችንም በኩል የጋራ መግባባት ላይ ያለን ይመስለኛል። እንግዲህ ከሚስተር ኤክስ ከአንተ ጥያቄ ልነሳ፣ መልሱ አንድና አንድ ነው፣ አጭር ነው። የለም አበቃ። ከዚህ በላይ ሌላ መልሰው ነገር የለም። አንተ ለጠየቀው ጥያቄ የለም ነው። በተረፈ ከራሴ አስተያየት የራሴን አስተያየት ለእናንተ ለማካፈል የምጽፋቸው ጽሁፎች አሉ። የጻፍኳቸውን ጽሁፎችን ተመልከቱ። በሰሞኑ የማወጣቸው ከዛም በየጊዜ በተከታታይ የማወጣቸው ጽሁፎች አሉ። እነዚህ እና አሁን ስጠይቆ የነበረውን ጥያቄዎች ሁሉ በብዛት ይመልሱላችኋል፣ በአግባቡ ይመልሱላችኋል የሚል እምነት አለኝ። በዛ ላይ ቪዲዮ የተቀረጹና በቪዲዮ ማስረጃ የሆኑ አንዳንድ መረጃዎችንም እንደዚሁ ከበየጊዜው የምለቅበት ሁኔታ አለ። እነሱንም ሳደርግ ከጽሁፎች ጋር ሁሉ እያያዝኩ ለመላክ እሞክራለሁ። እና በሀገር ጉዳይ ላይ መደራደር የለም። ሀገር ሀገር ናት እና ኢትዮጵያ ስንል ያቺ እኛ ሁላችንም በልባችን ያስቀመጥናት ኢትዮጵያ ናት። ኢትዮጵያ በቆዳ ክልሏ ብቻ ሳይሆን ኢትዮጵያ የምትባለው ሀገር በልባችን ውስጥ የፈጠረችው ምስል የፈጠረችው ጽላት አለ። ያን ጽላት ማስነካት የለብንም። አምዶቻችንን የኢትዮጵያ መሰረታዊ ኢትዮጵያዊነት የሚለውን መሰረት ይዘው የቆሙትን አምዶቻችንን ሲመቷቸው ዝም ብለን ማየት የለብንም። ቅድም እንዳልኳቸው አይነት ነገር ነው። እነዚህ ሲመቱ ነው እንደሚባለው፣ እነዚህን ሲመቱ ዝም ብለን ማየት የለብንም። ችግሮች ሊኖሩ ይችላሉ፣ ግን መሰረታዊ ሀሳቡን ነው እኛ መውሰድ ያለብን። መሰረታዊ ምክንያቶቹን ነው። ሰንደቅ ዓላማችን ትንል የትኛው ነው አላለም? በዚህ ላይ መስማማት ያስፈልጋል። አንዱ ከአንበሳው ጋር ነው ይላል፣ አንዱ አካል አንበሳው ነው ይላል፣ አንዱ ባለ አምባሻው ነው ይላል። ሁሉም እንደየራሷል። ስለዚህ የኢትዮጵያ ሰንደቅ ዓላማ ይሄ ነው ብለን በልባችን ውስጥ ያንን መያዝ መቻል አለን። ያንን እያወቅን ያንን እየተረዳን ስንሄድ እዚህ ሁሉ ይመቱብናል። ምክንያቱም ሀሳቡ የተበታተነ ህዝብ በቀላሉ ይፈርሳል፣ በቀላሉ ይመታል፣ በቀላሉም ይወድቃል። ይሄ በታሪክ ውስጥ አይተናል። እና አንድ ሀገርን ደግሞ አንድ ነገር እንሰራለን ሲባል እኛ በታሪክ ወይም በመጽሐፍ ቅዱስ እንደምናውቀው ኢያሪኮ ብቻ ነው በጩኸት የፈረሰ። ሀገር ነጻ በጩኸት አይወጣም። ስለዚህ የራስ የሆነ የራስ አቅም ለመገንባት ያስፈልጋል። በማንም ትከሻ ላይ ሀገር ነጻ ወጥቶ አይታወቅም። ስለዚህ ራሳችን ትከሻ ላይ ራሳችን አቅምና ችሎታ ሀገራችንን ነጻ የምናወጣበት ጊዜ ሩቅ አይሆንም። ይህም ደግሞ የሚሆነው የኢትዮጵያ ልጆች ተሰባስበው ከኢጓችን ኢጓ አለን ሁላችን የሰው ልጅ በተለይ ወንዶች ኢትዮጵያን ብቻ ነው ወንዶች ልጆች ስንባል በዓለም ላይ ያለ ወንዶች ሁሉ ኢጓ አለን። እኔ ይህንን አውቃለሁ ከሚለው ወጥተን አላለም ለሀገራችን የሚሆነው ነገር ላይ እንነጋገር። ተከራክረን ለማሸነፍ ሳይሆን የተከራከርኩት የኢትዮጵያን ጥቅም ለማስጠበቅ ነው ከሚለው
ላይ ለታሪክ ጊዜዎች እኛ ጊዜ አልፍና ሌሎች ጊዜዎች ይመጣሉ። ስለዚህ ዘላለማዊነት ያለው ህዝብ ላይ ነው፣ እኛ ላይ አይደለም። ህዝብ ሽማግሌ ነው፣ ህዝብ ወጣት ነው፣ ህዝብ ልጅ ነው፣ ህዝብ አዛውንት ነው። ህዝብ ሁሌ ይሄ መልካል። እኛ ግን ልጆች ሆነን አርጅተን እነ ጊዜ ሲደርስን እናልፋለን። ህዝብ ግን አልፍ ዘላለማዊ ለዛ ህዝብ የወደፊት ጥቅም ነው። አባቶቻችን ያቆዩት ሀገር ለእኛ ጠቅሞናል፣ ለእኛ ሆኖናል። እኛ ሀገር አለን የምንልበት ነፃነታችንን የምናይበት ነገር አለ። ያንን ያደረጉልን ነፃነታችንን ስለጠበቁልን ነው። አንድ ግጥም ላስታውሳችሁ እና በዛ ልለያችሁ። ምኒልክ ተነስቶ ባያነሳ ጋሻ ግብሩን ቁራል ነበር ይህን ጊዜ አበሻ ብሎ አበሻ ተርጉ ገጥሟል። ምክንያት አለ። ጣሊያን መጥቶ ካለው ምግብ ሁሉ ህዝቡን የሚጠይቀው እንቁላል እንቁላል ነበር። ሌላ ምግብ አልጠየቀውም። ገብስ አምጣ አላለውም። ጤፍ አምጣ አላለውም። እና እንቁላል ነበር ነጮቹ የሚፈልጉት። ስለዚህ ይሄ ነጭ ቢገዛ ኖሮ ግብር አስገቡ የሚለን እንቁላል ነበር ያለው። ህዝብ ያውቃል፣ ህዝብ ይመለከታል። ትክክለኛ ናል። ስለዚህ ምኒልክ ተነስቶ በአነሳ ጋሻ ግብር እንቁላል ነበር ይህን ጊዜ አበሻ እንደምንለው ምኒልክ ያቆያት ሀገር አለች። ሌሎቹም የኢትዮጵያ ነገስታት ናቸው በዚህ መተጠጥ አስተዋጽኦ አላቸው። ከዛም ሌሎቹ ኢትዮጵያ እንደዚሁ የሞቱላት ሀገር ነች። ከገበሬው እስከ መኳንንቱ የሞቱላት ሀገር ነች። ና ለነገው ደግሞ ትውልዳችን እኛ ያችን ሀገር የማስተላለፍ ግዴታ አለብን። ስለዚህ የኢትዮጵያን ጥቅም እናስቀድማለን እንጂ የቡድንና የግለሰብ ጥቅም አናስቀድምም። ስለዚህ ኢትዮጵያ ለዘላለም ትኑር፣ ልጆቿ በአንድነቷ አሸናፊ ይሆናሉ። አመሰግናለሁ።
ታንኪዩ ደምስ፣ በጣም በጣም እናመሰግናለን። ጥሪያችንን አክብረ እዚህ ተገኝተ ስለ ሀገራችን ተጨባጭ ሁኔታ በተለይ በተመክሮም ሄደህ ያየሁን በማካፈል ምስጋናችን በጣም የላቀ ነው። እግዚአብሔር የኢትዮጵያ አምላክ ይጠብቅህ፣ አንተ ነው ይከተልህ። እኔ ያው እንደሰማኸው እንግዲህ እውነተኛ ኢትዮጵያ ልጆች ከጎን ተሰልፈዋል። ደህና ሁንልን፣ በቸር ይግጠመን።
አሜን። ደህና ሁኑ።
ታንኪዩ በጣም በጣም አመሰግናለሁ። ኢትዮጵያዊ ጨዋነት በሰፈነ መልኩ ነው እንግዲህ የተካሄደው ሁሉ። ጥሩ ነው። መቅረብ ያለበትን ነገር እንግዲህ አቅርበናል። እንግዲህ በሌላም ክፍል ውስጥ ያው የሚሰሙት ይሰማሉ። ከዛ በተጨማሪ ላልሰሙት ደግሞ አውዲዮውን አዘጋጅተን እንለቀዋለን እና ትግል ውስጥ ነው ያለ ነው። ትልቁ ነገር መደምደሚያው ጥያቄ እኔ መጨረሻ ላይ ለጠየቅኩት አጭሩ መልስ የለም ነው። ያው እንደምታውቁት እንግዲህ አይናቸውን በጨው አጥበው በውሸትና በሸፍጥ እየተፍጨረጨሩ ነው። አሁን የሚሰጡትንም ምላሾች ሁሉ እያየን ነው።
Babato chachindem, babato chachindem.